Yeh, basta kayo katama, sumigyan nyo, Yeto Problems Radio, Pag-ano. Inastan lang ang matyatsin, yeh, yung kadamutut, basta kayo katama, sumigyan nyo, Yeto Problems Radio, Pag-ano. Yeto Problems Radio, later out, the Yeto Problems Radio, kung ato, katong tuwara saat, iska, hindi saat, basaman na sinang hindi natin natin FM na gats, hindi as kalalfong, yamaria program, ahon, jamara.
እናስተልኝ አድማጮቻችን ከዚህ ቀደም ያስተላልፈን ባለው ፕሮግራም ምክንያት የቴክኒክ ችግር ፈጥሮብናል ፕሮግራማችን ተቋርጦ ነበር አሁን ወደ መስመር ገብተናል ለፕሮግራሙ መቋረጥ ይቅርታን ጠይቃለን
ያው እንግዲህ ያልተጠበቀው እኛ ፕሮግራማችን ከስቱዲዮ እየሰራን የነበረው እንግዲህ ውጭ ላይ ተቋርጦ እንደነበረ ካርማጆቻችን በደረሰን መልእክት መስረት ነው እንግዲህ በድጋሚ ቅርታ ጠይቀን ሁኔታውን ለማስተካከል የሞከርነው ፕሮግራማችን እስከ ፍጻሜው ድረስ እንግዲህ
አንዳንድ የቴክኒክ ችግሮች ፈጥራሉ ግን ይሄኛ የቴክኒክ ጉዳይ ሳይሆን የራሱ የመስመሩ ችግር ነበርና መልሰን ወደ አየር ገብተናል አድማጆቻችን
ተመልሰናል እንግዲህ ፕሮግራማችን ይቀጥላል እንዴት አደረራችሁ በላ በዚሁ አጋጣሚ
ከታሚ ተነስተልኝ የኢትዮጵያ ድምጽ ሬዲዮ አድማጮቻችን እንግዲህ ዘወትር ከቀን 10 ሰዓት እስከ 12 ሰዓት የምናስተላልፈውን የቀጥታ ስርጭታችንን ዛሬ ጀምረናል በዛሬ ፕሮግራማችን እንደተለመደው የትራዩ ዝግጅቶች ይኖርናል ቀደም ሲል መብራቱ በዳንኤል ክብረት በ19 በ2004 ዓመተ ምህረት ተጽፎ በነበረው ታሪክ ጀምሮታል አዲስ ጉዳይ የሰጠው ጽሁፍ ነው ይሄን አገር ቤት ያለው አንብቤው ነበርና ጥሩ ታሪክ ነው አድማጮቻችን ይሄን ታሪክ እንዲከታተሉት ነው እንደ ቴምቢትም ነው ዳንኤል ክብረት በዛን ሰዓት ላይ የተናገረው ነገር ነው ዛሬ በአፍሪካ ህብረት ተቀባይነት አግኝቶ በዶክተር አብይ መንግስት ያ ነገር ተግባራዊ ሆኖና አድማጮቻችን አንድ አንድ የታሪክ ክፍል ይሄንን ዝግጅት እንዲከታተሉ ጋብዛለን
አዲስ ጉዳይ መጽሔት 2004 እትም ባለቤት ያቀለለው ናሙሌ ባለዳ አይቀበለውም አብዮቱ ከመፈንዳቱ 5 አመታት ቀደም ብዬ በተባበሩት መንግስታት ስደተኞች ጉዳይ መስሪያ ቤት ስራ ጀምሬ ነበር ዋናው ምድቤ ደቡባዊ አፍሪካ ክፍል ነበር በዚህ ቦታ በመመላለስ ለ15 አመታት ያክል በማገልገሌ በአካባቢው ያደረኩትን ያደኩበት ቦታ ያክል አውቀው ነበር በ1976 ዓመተ ምህረት በወቅቱ የተባበሩት መንግስታት ዋና ጻፊ የነበሩት ሰው እኔን የደቡባዊ አፍሪካ ጉዳይ አፍሪካን ጉዳይ በሚመከታተለው መንግስታቱ ጽፈት የመንግስታቱ ድርጅት አካል ውስጥ ለመሾም ፈለጉና አነጋገሩኝ። ኃላፊነቱን መቀበሉ ለኔ መልካምም ቀላልም ነበር። ከባድ ሆኖ ነገር የሀገሪ መንግስት ድጋፍ ማግኘቴ ነበር። እኔ ከሀገሪ ወጥቼ መስራት ከጀመርኩ ያኔ 15 አመት ሆኖኛል ከዚህም በላይ ደሞ መንግስትም ስርዓቱም ተለውጧል አሁን ያሉት ባለ ስልጣናትን አላቃቸው እንደነርሱም ኮሚኒስት አይደሉም ጉዳዩን በመጠኑም ለምቀርባቸው አንድ ወቅቱ ባለ ስልጣን በስልክ አማከርኳቸው ሰዎቹን አናግረው እንደሚደውሉልኝ ነገሩኝ ከሳምንት በኋላ ደውሎም ሐሳቡን እንደተቀበሉት ነገር ግን አዲስ የተቋቋመው የሰፓኮ አባል መሆን እንደሚጠበቅብኝ ነገሩኝ። እርሳቸውም ለኔ በማሰብ ምን አለ አንተስ ዝም ብለ ፎርሙን ብትሞላላቸው ብለው መከሩኝ። ከራሴ ጋር ጥቂት ቀናት ተማከርኩ። እኔ ለዚህ ቦታ ስጣጭ መታየት ያለበት አገልግሎቴና ብቃቴ እንጂ የፓርቲ አባልነቴ ነው እንዴ ብዬ ጠየቅኩ። በመጨረሻም በራሴ ላይ ወስኜ ለዋና ጸሐፊው ነገርኳቸው። እያዘኑ ቦታውን ለሌላ ሰጡት። እኔም በሌላ ሀገር ድጋፍ በማያስፈልገው ቦታ ተሾምኩኝ። ይህንን ታሪክ በደቡብ አፍሪካ ኬፕ ታውን በ1992 ዓመተ ምህረት ያወጉኝ አንድ አረጋዊ ኢትዮጵያዊ ናቸው። ኢትዮጵያውያን በዓለም አቀፍ ተቋማት ለምንድን ነው ጎልተው የማይታዩት? ከሌሎች የቀደሙን የዓለም አቀፍ ተቋማት አባል እንዳልሆንን ለምን ከሌሎቹ አንሰንስ ታየን እያልኩ ስጨቀጭቃቸው ነበር። ይህን የራሳቸውን ታሪክ ገጠመኝ ያወጉኝ። ይህ ሰዎችን ሁሉ ሀገራዊ በሆነ መስፈርት ሳይሆን በዘመኑ በተጠለቀው የርዕዮተ ዓለም መነጽር የማየት ችግር ኢትዮጵያውያን ጀግኖች በሀገራቸውም ሆነ በዓለም መድረክ ጎልተው እንዳይታዩ ካረጋቸው ምክንያቶች አንዱ ነው። አጼ ቴዎድሮስ እና አጼ ምኒልክ እያሰቡ ለእኩልነትና ለዲሞክራሲ፣ ለሰብአዊ መብትና ለነጻ ምርጫ ምን አስተዋጽኦ አደረጉ እያሉ ከመጠየቅ የባሰ እብደት የለም። ደገኛን በቆሎ ቆለኛን በገብስ ማማት ይሉታል። ይሄ ነው ለመሆኑ አበበ ቢቂላን እንደ ጀግና ስናየው በየትኛው መስፈርት ነው መዝነ ነው የምንመለከተው? ታግሎ ህዝቡን ከፊውዳሊዝም ነጻ ያወጣ፣ ለዲሞክራሲያዊ መብት መስዋዕትነት የከፈለ፣ ለብሔር ብሔረሰብነት እኩል ዋጋ የከፈለ፣ ለኢትዮጵያ ነጻነት የተዋደቀ እያልን የምንቀጥል ከሆነ አበበ ቢቂላ አንድም ቦታ እናገኘው። ይህ ግለሰብ የአበበ ቢቂላ አስተት አይደለም። ጀግናና ሸማ በየፈርጁ መሆኑን የረሳነው እኛ ራሳችን እንጂ። አሉላ አባ ነጋን ስናስብ ስለ ኦሎምፒክና ስለ ሩጫ፣ ስለ ወርቅና ስለ ብር ሜዳሊያ፣ ስለ ሮምና ቶኪዮ የምንጠይቃቸው ከሆነ በዚህ ረገድ ጀግና የሚያሰኛቸው አንድም ነገር አናገኝም። ችግሩ ግን የአሉላ አባ ነጋ አይደለም። ለሁሉም አይነት እህል ተመሳሳይ ሙቀጫ የምናቀርበው እኛ እንጂ። ንጉሥ ኃይለ ሥላሴ የአፍሪካ አንድነት ድርጅት በመመስረት የአፍሪካውያን የቅኝ ገዢዎች ተቀላቀው ነፃ እንዲወጡ በመርዳት የአፍሪካንም ድምፅ በዓለም አቀፍ መድረክ በማሰማት ያደረጉትን አስተዋጽኦ እንኳን እኛ ዛሬ ከመቃብር በታች የዋለው አፓርታይድም እድል ካገኘ ይመሰክረዋል። እኚህ ላይ ላመሰግናቸውና ራሳቸውን ጠቅላይ ሚኒስትር መለስም ቢሆኑ የአፍሪካ አንድነት ድርጅት መቀመጫ ከተማ ከአዲስ አበባ ለማዛወር በተነሳው አጀንዳ ላይ በስሜትና በቁጭት ሲናገሩ፣ አጼ ኃይለ ሥላሴ በኢትዮጵያ ውስጥ ጨቋኝ ቢሆኑም ለአፍሪካ ነጻነትና ለድርጅቱ መመስረት ያደረጉት አስተዋጽኦ ግን ወደር የማይገኝለት መሆኑን ገልጠው ነበር። የአፍሪካ አንድነት ድርጅት በ1963 ዓ.ም ሲመሰረት የካዛብላንካና የሞኖሮቪያ ቡድን ተብላ በአፍሪካ በሁለት ጎራ ስትናጥ በወቅቱ ከአጼ ምኒልክ ከአጼ ኃይለ ሥላሴ የተሻለ ተሰሚነት ያለውና አንድነት ሊያዋጣ የሚችል መሪ አልነበራትም። ልዩ ልዩ መልእክተኞቻቸውን ልከው በየሀገሩና በነጻነት ደስታ ተጠቅልቀው ፌሽታ ያወጡትን ነጻ አውጭ መሪዎች እያግባቡና እያባበሉ የተጣሉትን እያስማሙ ጉባኤው በአዲስ አበባ እንዲሆን ያደረጉት ንጉሡ ነበሩ። ከዚህ ሁሉ ውጣ ውረድ በኋላም ጉባኤው በአዲስ አበባ ሲካሄድ እንየው፣ እንምከርበት፣ ጊዜ እንስጠው ያሉ ብዙዎች መሪዎች ነበሩ። ሲያዘገዩት ይህንን የአንድነት ሰነድ ባንፈርም ከዚህ ጉባኤ አዳራሽ አንወጣም ብለው በመገዘት ከሌሊቱ 9 ሰዓት እንዲፈርም ያደረጉት አጼ ኃይለ ሥላሴ ነበሩ። ንጉሡ የአፍሪካ አባት ተብለው የሰየሟቸው ኢትዮጵያውያኖች አይደሉም፣ የአፍሪካ መሪዎች እንጂ። ይህ ለንጉሡ ብቻ የተሰጠ አይደለም፣ ለሀገራቸውም ጭምር እንጂ። የአፍሪካ አንድነት ድርጅት ወደ አፍሪካ ህብረት ተሸጋግሮ የምስረታው በዓል ለማክበርም አንድ ዓመት ያህል ሲቀረው በቀድሞ ከርቼሌ ግቢ ላይ ቻይና አዲሱን የህብረት ህንፃ አቆመች። ለሰጭ ይሰጠው ዘንድ ለነፉክ ልብ ይስጠው ይል ነበር አጎቴ። በዚህ ታላቅ ሥራ ውስጥ ሰጭም ነፋጊም የተገናኘና ደስታችንን ግማሽ አድርገው ተገናኘና ደስታችንን ግማሽ አረገው። ሴትዮዋ ባሏ አዳይ ነበር አሉ። ወንድ የተባለ የማያገኘው አውሬ የገባበት ገብቶ የሚያድን ነበር። አንድ ቀን ነብር አድናለው ብሎ ወጥቶ እጅግ ብዙ ቀን ቆየ። ሚስት ተጨነቀች። ከብዙ ጊዜ በኋላ አያሌ ወታደሮች በሰልፍ ሆነው መንደሯ መጡ። ሰልፉ መቼም ልዩ ነበር። የመንደሯ ሰዎች ግልብጥ ብለው ወጥተው ሰልፉን ተመለከቱ። የነብር ቆዳ ካባ የደረት ሜዳሊያ ይዘዋል ወታደሮቹ። ያዳኝ ሚስት ተጠራች። እየፈራች ቀረበች። ንጉሡ ይህንን ካባ፣ ይህንን የነብር ቆዳ፣ ይህንን ሜዳሊያ ሸለመውሻል። ይህንን ያህል ርስት ሰጥተውሻል። ቤትሽ በግንብ እንዲሰራ አዘዋል አሉና አወጁ። ሕዝቡ እልል ብሎ ተቀበለ። ሴትየዋ ግን ጨነቃት። ይህ ሁሉ ሲሆን ባላሷ ወታደሮቹ ይህን ሲጨር ባላሷ ወታደሮቹ ይህንን ሲጨርሱ ባሏ ከንጉሡ ታዞ አደን ሲያድን ከነብር መንጋ ሌሎቹ ጓደኞቹ ለማትረፍ ብሎ ሕይወቱን ማሳለፉ አረዷት። አሁን ግራ ገባት። ትደሰት ወይስ ትዘን? ታልቅስ ወይስ ትሳቅ? አንዱ ያስተዛዝናታል፣ ሌላው እንኳን ደስ ያለሽ ይላታል። አንዱ ይቀናባታል፣ ሌላው ያዝንላታል። አንዱ ፈገግ ብሎ ይመጣል፣ ሌላው ተግዞ ይከተላታል። ሲጨንቃት ሐዘንና ደስታ አንድ ላይ ውለው ላልቅስ ወይስ ልስፈን የቱ ነው ሙያው አለቻሉ። እኛም እንግዲህ የሆነው ክንዋኔ ንኩርማ ለአፍሪካ አንድነት መመስረት አስተዋጽኦ አድርገዋል። እሙን ነው። አስተዋጽኦአቸው ግን አጼ ኃይለ ሥላሴን ያክል እንዳልሆነ ራሳቸው ጋናዎች ይመሰክራሉ። ከጣት ጣት ይበልጣል ይላሉ ሀበሾች። ታላቁ መጽሐፍም ኮከብም ኮከብ ይሄይስ ኅብሩ፣ የአንዱ ኮከብ ክብር ከሌላው ኮከብ ይበልጣል ይላል። ንጉርማ አጼ ኃይለ ሥላሴ የነበራቸውን ሥልጣን አቅምና ተቀባይነት አልነበራቸውም። ኢትዮጵያ የነበራት የነጻነት ተምሳሌትነትም ጋና አልነበራት። አሁን መነጋገር ያለብን ስለ አጼ ኃይለ ሥላሴ ፊውዳልነት፣ ጨቋኝነት፣ ባላባት፣ ባለርስትነት አይደለም። አሁን መመዘናችን ለፍትህ፣ ለዲሞክራሲ፣ ለብሔር ብሔረሰቦች እኩልነት፣ ለምርጫ፣ ለመሬት፣ ለራሹ አጼ ኃይለ ሥላሴ ምን አድርገዋል እያልን አይደለም። አሁን መከራከሪያችን ንጉሡ ለአፍሪካውያን ነጻ መውጣትና ለአፍሪካ አንድነት ድርጅት ምን አስተዋጽኦ አድርገዋል የሚለው ነው። የክዋሜ ንኩርማ ሐውልት ሲቆም ሥራቸው ከአፍሪካ ነጻነትና ከአፍሪካ አንድነት ድርጅት አንጻር ተመዝኖ እንጂ እርሳቸውን በሀገራቸው እንደ ንጉሡ ይታማሉ። ያሰሯቸው፣ ያስገደሏቸው፣ ፍትሕ ያዛቡባቸዋሉ። እርሳቸውም እኮ በሀገራቸውም ይቃወማቸዋል። መጽሐፉ እንዳለው ነቢይ በሀገሩማ በሀገሩ አይከበርማ። ሰውን መመዘን ያለብን በዋለበት መስፈርት እንጂ በምልአት አይደለም። አንድ ሰው በሂሳብ ትምህርት 100 ለማምጣት አማርኛም፣ እንግሊዝኛም፣ ፊዚክስም 100 ማምጣት አይጠበቅበትም የለበትም። ወይም ደግሞ በሌሎች ትምህርቶች 100 አላመጣህምና የሂሳብ ፈተና ሙሉ በሙሉ ብታልፍም 100 አልሰጥህም አይባልም። በሂሳብ ውጤት የሚሸለሙ ሰዎች ሲጠሩ ይህ ተማሪ አንደኛ ተብሎ ሲሸለም ሊጨበጨብለት፣ ሐውልት የሚሰራም ከሆነ ሊሰራለት ይገባል። የፊዚክስ ውጤት ሲመጣ ስሙን አለመጥራት ውጤታማ አለመሆኑን መናገር ይቻላል። ለአጼ ቴዎድሮስ መታሰቢያ ስናቆም ለኢትዮጵያ አንድነት ያደረጉትን አስተዋጽኦ በማሰብ እንጂ ፍትህ፣ እኩልነት፣ ነጻነት፣ ዲሞክራሲ፣ ምርጫ፣ የብሔር ብሔረሰቦች መብት፣ ራስን በራስ ማስተዳደር፣ ፓርቲ እያልን አይደለም። በተለይም የኢትዮጵያ መንግስትና ዲፕሎማቶች ሽንጣቸውን ገትረው ሊከራከሩ በተገባቸው ነበር። ክርክሩ አጼ ኃይለ ሥላሴ ለአፍሪካ ነጻነትና ለአፍሪካ አንድነት ምን ሰርተዋል በሚለው ነው። ክርክሩ ሐውልት ይቁም ከተባለ የማን ሐውልት መቆም አለበት በሚለው ነው። ስለ ንጉሡ በዋነኛነት መከራከር ያለባቸው የኢትዮጵያ ዲፕሎማቶች ናቸው። ያለበለዚያማ ባለቤት ያቀለለውን አሞሌ ባለዕዳ እንዴት ይቀበለዋል? ይህንን አለማድረግ አቶ በረከት ስምኦን የሁለት ምርጫዎች ወግ በሚለው መጽሐፋቸው ማጠቃለያ ያሰፈሩት የታላቁ ፈላስፋ የሲሴሮን ቃል አለመረዳት ይመስለኛል። ሲሴሮ እንዲህ ይላል፣ ባለፉት ዘመናት የተሰራው ሁሉ በሚገባ ካልተነገረና ቀደምት ሰዎች ባበረከቱት አስተዋጽኦ በአግባቡ መጠቀም ካልተቻለ ዓለማችን ሁሌም ቢሆን የውቀት ብላቴና እንደሆነች ትቀራለች። ዛሬ አዲስ አበባ የአፍሪካ መዲና እንድትሆን ከብራሰልስ ቀጥላ ትልቋ የዲፕሎማት ከተማ እንድትሆን ይህ ዛሬ የተሰራ ህንጻም እዚሁ በከተማችን እንዲሰራ አፍሪካውያን እንዲተባበሩ ከቅኝ ግዛትም ነጻ እንዲሆኑ ታላቅ አስተዋጽኦ ያደረጉትን መሪ መርሳት ኢትዮጵያን ሁሌም ብላቴና ማረግ ነው። አሁን ንጉሱ የለም፣ አይደሰቱም፣ አይቀየሙም። ኢትዮጵያ ግን ቦታዋን አጣለች። በገዛ ዳቧ ልብልቡን አጣለች። እኔ ተስፋ አለኝ። የአፍሪካ አንድነት ድርጅት የተመሰረተበት 50ኛ ዓመት በዓል ከመከበሩ በፊት የንጉሱ ሐውልት ከናስተዋጽኦአቸው በአፍሪካ ህብር ግቢ ውስጥ ይታያል ብዬ
Oh.
ጤና ስትልኝ የኢትዮጵያ ድምጽ ሬዲዮ ተከታታዮች ሳምንታዊ ፕሮግራማችንን ጀምረናል። ፕሮግራሞች አሉን። ቀጣይ የዜና ፕሮግራም ይኖራል። ከዜና ፕሮግራም በኋላ ደግሞ አንድ ከአገር ውስጥም ከውጭም ስልኮች እንቀበላቸው አሉ። ማለትም ከአገር ቤት የሬዲዮናችን ባልደረባ አህመድ አሊ ከአገር ቤት በቀጥታ ስልክ ገብቶ ያየውን የታዘበውን ነገሮችና አሁን በኢትዮጵያ ወቅታዊ ሁኔታዎች ዙሪያ የሚለን ነገር ይኖራል። ከዛ በፊት ደግሞ በዶክተር አብይ $1 ብለው ያነሱትን ሐሳብ በመደገፍ በስዊድን የሚገኙ ኢትዮጵያውያኖች በርካታ ጥረቶችን ያደረጉን ያሉት እና ከዚህ በፊት በኢትዮጵያ ሬዲዮ አሰባሳቢነት በኢትዮጵያ ኮሚኒቲ ሰፋ ያለ ስብሰባ ማድረጋቸውን እናስታውሳለን። በሱንም ተመልክቶ እና በዛም ዙሪያ ሐሳብ የሚሰጡን ሰዎች አሉ። እንዲሁም በዚሁ መሰረት ቅዳሜ አፕሪል 22/2019 ዓመተ ምህረት የቻይ በቻርተሩ መቋቋም ዙሪያ ሌላ ስብሰባ ይኖራል። ይሄንን በተመለከተ የስልክ መስመራችን ላይ ገብተው ሐሳቡን በይበልጥ የሚያብራሩልን ሰው ይኖራሉ። እስከዛ ድረስ አብራችሁን ቆዩ።
ያው እንግዲህ በመግቢያ አሁንም እንዳልከው በተለይ አሁን ጥቂት ትንሽ ቆይት ብለን ባለፈው ሳምንት የቀጠለ 6 አይ ቲንክ ባልሳሳት ቁጥር ያለው ጊዜያዊ ኮሚቴ ተቋቁሟል። ይሄ $1 ዲአይ ፕሮጀክትን ማለት ነው። እንግዲህ የኢትዮ ትረስት ፈንድ አማካኝነት እየተከናወነ ያለ ጉዳይ ነው። ይሄን ጉዳይ በአውሮፓም ለማሻገር አሁን በበስፋት እየተሰራበት ያለው አሜሪካ አካባቢ ነውና ወደ አውሮፓ አሻግሮ ውጤታማነቱን ከፍ ለማድረግ የማህበረሰቡን አጠቃላይ ተሳትፎ እንዲጨምርና እንዲጎለብት ለማድረግ የተቀናጀ ስራ ለመስራት ቻፕተሩን እዚህ ስዊድን ለመመስረት ጊዜያዊ ኮሚቴ ተቋቁሞ እየተሰራ ነው ያለው። ሁለቱን ኮሚቴ አባሎች ባለፈው ሳምንት አስገብተን የተወሰነ ውይይት ማድረግ ይችላል።
አዲስ ኮሚቴ አባላት
እንደዛ አሉት። እንግዲህ ሁለቱን በቀጣይነት ነው በሚቀጥለው ሳምንት የሚቀጥለው ሙሉውን ደግሞ ኮሚቴ በዚህ ስቱዲዮ ድረስ ጋብዘናቸው እዚህ መተው ሰፋ ያለ ውይይት እንደምናደርግ ባለሙሉ ተስፋ አለን። አርማጮቻችንም እንግዲህ ይሄን ጉዳይ ይሄ ሬዲዮ ከያዘው በላይም ጉዳይ ነው ብላችሁ በአጽንኦት ሰጣችሁ እየተከታተላችሁት እንደሆነ እናቃለን። ከአውሮፓም በሁለተኛ ደረጃ ባልሰሰት ጀርመን ተከትሎ ስዊድን ጥሩ አስተዋጽኦ ያደረገ እንደሆነ የየቀን ዳታዎችን ማየት እንችላለን። ከኢንተርኔት ላይ የምናገኘው ማለት ነው በዌብሳይቱ አማካኝነት ነው። እንግዲህ ከባለፈው ሳምንት ያደረግነውን ቃለ መጠይቅ ተከትሎ ብዙ አድማጮቻችን የተለያየ አስተያየቶችን ሲሰጡን ነበር። በተለይ ክፍያውን መፈጸም ስለሚቻልበት አንዳንድ ቴክኒካል ሁኔታዎችም ከዛም ወጣ ያሉ የሚያስገርሙ የሚደንቁ ሐሳቦችም የተሰጡበት ሂደት አለና ይሄንን ከእንግዲህ ኮሚቴ አባሎቹ ጋር አንድ ላይ በመሆን በመናነሳው ውይይት ላይ ሰፋ አድርገን እንመለስበት ጉዳይ ነው። ወደፊትም እንግዲህ ከአድማጮቻችን የሚሰጡትን ግብአቶች መሰረት አድርገን ፕሮግራሙን እያስተካከልን ወደ እናንተ እናደርሳለን። ዋና መዳረሻ አላማው እንግዲህ ይሄ እንደ አላማ ተደርጎ በዶክተር አብይ ጥሪ የቀረበለት ውጪ ዓለም የሚኖር ኢትዮጵያዊ አገሩን ለማገዝ በተለይ ደግሞ በግልጽ የተቀመጡ እንትኖች አሉ፣ በግልጽ የተቀመጡ ነጥቦች አሉ። ይሄ ገቢ ሊውል የሚችለው እንግዲህ ራሱ በውጭ የሚኖረው ማህበረሰብ በሚያቋቁመው እንግዲህ ተጠሪ አማካኝነት ሊቆጣጠረው የሚችል የሥራ ተፈጻሚና ሥራ ሂደት ነው የሚሆነውና የሚለውም ይሄ ገቢ ለአግሪካልቸር፣ ለትምህርት፣ ለጤናና እንግዲህ ለሴቶችን ፋይናንስ ኤንድ ኢንተርፕሪነርሺፕ ነው ቴክኖሎጂ የውሃና ሳኒቴሽን አንዳንድ ፍሳሾችን የሚስተካከልበት ከዛም በተጨማሪ ደግሞ የወጣቶችን ወደ ተለያየ አክቲቪቲ በማስገባት የተለያየ ስራ በመፍጠር ምርታማ መሆን የሚችሉበት ስራዎች ላይ ማዋል በዋናነት ትምህርት ቤት ግንባታዎች ላይ እንደዚህም ደግሞ በስፋት ሲታይ የነበረው እንደውም እንደ እንትን ሲባል ቆሻሻው አንጠጣም በሚለው የተያዘ ትልቅ ስራዎች ነበሩና ድር ቢያብር አንበሳ ያስር እንደሚባለው ያላችን አቅም ቢያንስ 3 ሚሊዮን ማህበረሰብ ወይም 1 ሚሊዮን ማህበረሰብ ይሄንን ስራ አክቲቭሊ መስራት ኢንጌጅ አድርጎ መስራት የሚችልበት እድል ቢፈጠር ሊኖረው የሚችለው ውጤት ከፍ ያለ ነው ከሚል ስሜት አንጻር ነውና እንግዲህ እናስገባለን እንግዶቻችን እንትን ባሉን በገቡልን አጋጣሚ እነሱ እናስገባለን። እስከዛው ሙዚቃ እየጋበዝን እንቆያለን። አድማጮቻችን እስከ ፕሮግራማችን ፍጻሜ ድረስ በሐሳብ አስተያየት በጥቆማ በስልክ ቁጥራችን
0819100 ላይ ደውሉ።
የደወላችሁ አሳባችሁን ስጡን። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ ግብያችን ነው። እንግዲህ ያው በመሐልም እንግዲህ አስፈራዳዲ ዜናዎች ይመጣሉ። ምግቢያ ላይ ያነሳነው ማሳብ ምንም መለስበት ነው የሚሆነው። ባለፈው ሳምንትኛ ፕሮግራም እየሰራን ኢትዮጵያ ውስጥ እንግዲህ ታሪክ ተፈጥሯል። እሱም ያጼ ኃይለ ሥላሴን ሐውልት የመቆም ሂደት ነበር። እሱም ላይ እንመለሳለን። ለምንድን ነው ይሄን ሐሳብ እንደ ምግቢያ ማንሳት ይፈልግነው የሚለው አለ። ምንም መለስበት ነው የሚሆነው። አድማጫችን አብራችን ቆዩ።
ማኪያቶ በመራቡ ዓለም 3 ብር እስከ 4 ብር 5 ብር ሊሆን ይችላል። ዲያስፖራን የሚለምነው በቀን 1 ዶላር ከአንድ ማኪያቶ ላይ ለሀገራቸው እንዲሰጡ ነው። ትረስት ፈንድ አቋቁመን አካውንት በአሜሪካ ከፍተን ወይም በኢትዮጵያ ከፍተን እያንዳንዱ ዲያስፖራ ከቀን ማኪያቶ 1 ዶላር በቀን ከሰጠን በቀን 1 ሚሊዮን ዶላር እናገኛለን ማለት ነው። በወር 30 ሚሊዮን ዶላር አለን ማለት ነው። ይሄ በመንግስት በጀት አይገባም። የራሱ ቦርድ ይቋቋምለታል። በወር 30 ሚሊዮን ዶላር ከሆነ አዲስ ሶርስ ኢንካም ካገኘን በብዙ ቀበሌዎች ከከብት ጋር የደፈረሰ ውሃ የሚጠጡ እናቶች ንጹህ ውሃ ያገኛሉ ማለት ነው። በመድኃኒት ምክንያት በአምቡላንስ ምክንያት የሚሞቱ የሚወሉ እናቶች እንዳይሞቱ ይሆናል ማለት ነው። ያ ትረስት ፈንድ ሲቋቋም የምንሰራው ልማት ከተለየ በኋላ የኢትዮጵያ ዲያስፖራ የሚል ስም ተሰጥቶት ለምሳሌ አጥሎ ለማየት ሃይ ስኩል ከሆነ ማስፋት የፈለጉት በአንድ ሚሊዮን ዶላር በኢትዮጵያ 30 ሚሊዮን ብር ገደማ ማለት ነው። አንድ ሃይ ስኩል ይሰራል። በየቀኑ አንዳንድ ዲያስፖራ ሃይ ስኩል ይሰራል ማለት ነው። በወር 30 በአመት አብዙት። በሁለት አመት የሃይ ስኩል ፍላጎታችንን ዲያስፖራ መለስ ይችላል። ራሱም እየሰራ ሀገሩን እየጠቀመ ይሄንን በማድረግ ዲያስፖራዎች ለአንድ አመት ለሁለት አመት እንዲሞክሩን እለምናቸዋለሁ። ላረጋግጥላቸው እንፈልገው አንዲት ሳንቲም ሳትወርቅ ሳትጠፋ ላሰቡት አላማ በማዋል የኢትዮጵያን ለማኝነት ታሪክ ለመቀየር አንድ ግብአት ይሆናል። ይሄን ለማድረግ ብዙዎቹ ፍላጎት እንዳላቸው ጥርጥር የለኝም።
እንግዲህ አድማጮቻችን ያው ይሄንን ሐሳብ ቀደም ብለን ከዚህ ቀደም በሬዲዮናችንም ስናስተራልፈው የነበረ ነገር ነው። ዛሬ መልሰን እንግዲህ ጥሪውን ለእናንተ አድርሰናል። እንግዲህ ይሄን ተከትሎ የትረስት ፈንድ ግሩፕ ተቋቁሞ እንግዲህ ከፍተኛ ስራ ሲሰራ ቆይቷል። አሁን ደግሞ ወደ ተግባር ስራ ውስጥ ገብቶ የታሰበለትን አላማ ከግብ ለማድረስ ጥረት እየተደረገ ያለው በአሜሪካ አካባቢ ብዙ እንቅስቃሴዎች እንዳሉ ማየት እንችላለን። ይሄም እንቅስቃሴ በሀገራችን በተለይ ደግሞ እዚህ በመኖርበት በስዊድን ሀገር አልፎም በአውሮፓ ደረጃ ትልቁ ጥቂት ያመጣ ዘንድ ቻፕተር ለማቋቋም ጥረት እየተደረገ ያለው ያንንም መሰረት አድርጎ ኢትዮጵያ ድምጽ ሬዲዮ ለአድማጮቹና እንዲሁም እዚህ ሀገር ኢትዮጵያዊነትን ለሚያስቀድሙ ሀገራቸው ማደግ የኔም ጉዳይ ነው ብለው ለሚያምኑ ኢትዮጵያውያኖች ጥሪውን አቅርቦ እንግዲህ ጊዜያዊ ኮሚቴ አቋቁሟል። ባሳለፍነው ሳምንት ከነበሩት ጊዜያዊ ኮሚቴዎች ውስጥ ሁለቱን በሬዲዮናችን ጥሪ አድርገን እንግዲህ ያው ፈቃደኞች ሆነው ሐሳባቸውን ሰጥተውናል። በመነሻውም እንግዲህ ስለ ተቋቋመበት አላማና በቀጣይ ስላሰቧቸው ስራዎች የተወሰነ ተወያይተናል። ዛሬ ደግሞ ቀጣይ ሌሎች ኮሚቴዎችን አግኝቻለሁ። በቅድሚያ ፍቃዳቸው ሆኖ በሪዩዱናችን ሐሳባቸው ለመግለጽ ወደኛ ስለመጡ እጅግ በጣም አድርጌ በአድማጮቼ ስም አመስገን ወዳለሁ። አድማጮቼ ምናልባት ራሳችሁን አስተዋውቃችሁልኝ ወደ ዋናው ሐሳባችን ብንገባ።
ኦኬ
ሃሎ
ልጀምር ተማ
በላይ ንጮህ ነገር አለ።
አልባት አቶ በላይ እንትኑን የሬዲዮ ከፍተዋልና ሬዲዮውን ቢዘጉልን መግባባ መስማማት ይችላል።
ከዛው ነው ልጀምር።
አሁን
ነው ጥሩ።
አልባት አቶ በላይ እስከሚያስተካክሉልን የእሳቸውን ድምጽ መቀነስ ገደዳለውና እሱ እስከሚያስተካክሉልን ድረስ እንግዲህ ወደ መጀመሪያው እንግዲህ ያልፋለሁ። ጤና ይስጥልኝ። እስተርሶን ድምጽ
ጤና ይስጥልኝ። ጤና ይስጥልኝ። ሰማለሁ።
ይሰማል።
እሺ ጤና ይስጥልኝ። ወደ ሬዲዮ ስለጋበዛችሁኝ አመሰግናለሁ። ኤልሳ ቤተ ተፈራ እባላለሁ። የጊዜያዊ ዶክተር አብይ በጠየቀው መሰረት ጊዜያዊ ቻርተር ይቋቋም ተብሎ ከተስተካከለ ያስተጋባለሁ መሰለኝ።
ነው ያለው አሁን ጥሩ ነው ያለው ይስማል እንግዲህ ይከተሉ
ይስማል ኦኬ እና በተቋቋመው መሰረት እዚህ እኛ ጊዜያዊ ኮሚቴ ሆነን ላይ ተቋቋመን ባለፈው ሳምንት እነ ዶክተር እንዳለ የተናገሩ ይመስለኛል ያንን አልደግመውም እኛ ልናሳውቅ የምንፈልገው ይሄ ጊዜያዊ ኮሚቴ የተዋቀረበት ምክንያት ህዝቡ ጥሩ ማለት ነው መክፈል ይፈልጋል ግን እንዴት አድርጎ መክፈል እንደሚችል ያንን እኛ ልናስተባብር ነው ሰው ያው መርዳት እንዳለበት ይሄ የያንባንዳችን ግዴታ እንደሆነ አውቀን ግዴታም ማለት ግዴታ ውስጣዊ ግዴታ እንጂ ያው አገርን ለመገንባት የግድ ግዴታ ያስፈልጋል ማለት ነውና ያንን ማድረግ ስላለብን እኛ ኮሚቴዎች አሁን ያለን ጊዜያዊ ኮሚቴዎች እስከ አጭር ጊዜ ላይ ቀረን ዋናውን የቻርተር ኮሚቴ እስኪቋቋም ድረስ እኛ የሚገባንን ነገር በየቤተ ክርስቲያኑ የማህበራቶች አሉ የተለያዩ ኮሚኒቲዎች አሉ እንደዚሁም ደግሞ የተለያዩ የፖለቲካ ድርጅቶች አሉ እነሱ ጋር በማድረስ ይሄንን የተጻፈውን ካለፈው ሳምንት ተነባል አሁንም በዚህ ሳምንት አይ ሆፕ ይነበባል ብዬ እጠብቃለሁ እነሱም በስራ ላይ ማለት እንደዚሁ ወደ ወጣ ባለበት አካባቢ ማለት ዙሪያውን በጠቅላላ ሲዩዲንን በተመለከተ መድረስ ወዳለበት ጠቅላላ እያደረስን ይሄንን ለሚቀጥለው ቀን አልተወሰነም አፕሪል ውስጥ ይመስለኛል በዛ ቀን ሰው መጥቶ በዛ ያለ ሰው ተገኝቶልን ትክክለኛ ትልቁ ኮሚቴ ተቋቁሞ የኛም ስራ ያቆምና ወደ ትልቁ ኮሚቴ ምንድነው ስራው እኛ በእኛ ስም የሚገባ ነገር የለም ምንም የባንክ ቁጥር የለም ያኛ የምናደርገው ማስተባበር ነው ሰው እንዲያስገባ ማስተባበር ማለት አንድ የተከፈተው ባንክ ቁጥር ላይ እንዲገባ ማድረግ ሰዎቹ የተለያየ ሰው ጥሩ እንትን ይኖረዋል ማለት ነው እንዴት አድርጎ ማስገባት እንደሚችል እንደዚህ ያንንም እንዴት መርዳት እንደምንችል ሁሉ አስቀምጠናል ዝርዝር አድርገን በኢትዮጵያ ኮሚኒቲ አካባቢ ላይ መጥቶ ሰው መክፈል የሚችል ከሆነ እንዴት ማስገባት እንደሚችል እርዳታ የሚፈልግ ከሆነ ሰዎች አሉ እዛ ቦታ ላይ መጥተው ሊረዱ የሚችሉ ማለት ነው የኛ ስራ ይሄን ይመስላል እና ሁላችንም እንግዲህ አንዱ ለአንዱ እየተናገረ በዛ በስብሰባው ቀን መጥቶ ከአሁኑ ጀምረን ማለት ነው ዶክተር አቤ በቀን አንድ ዶላር ነው የጠየቀ እኛ ግን ለሻይ ብናወጣ 50ም 100ም ልናወጣ እንችላለን በቀን ለኛ ጉዳት አይደለም ግን አንድ ሎሚ ለ50 ሰው ብርቁ ነው ይባላል ግን 50 ሎሚ ለአንድ ሰው ከባድ ነው ስለዚህ ያንን አድርገን ያንዳንዳችን የራሳችንን ብንወጣ አገራችን እውነትም ከተባለው ከረሃብ እንደዚሁም ደግሞ ከተባለው ማንኛውም ሀገር እንደደረሰው ልንደርስ እንችላለን ብዬ ገምታለሁ ይሄን ሐሳብ ይሄን ይመስላል ካዳመጣችሁ አመሰግናለሁ
እንግዲህ አመሰግናለሁ ከርሶ ጋር ምን ቀጥላለን እናልባት አቶ በላይ ሶስቲ ድምጽ ሰማለና ሚሉንን ላድማጭ እናብስ ናስቲ በጥያቄ ደግሞ የተወሰነ ሰፋ እናደርጋለን
አዎ ሰማለሁ
ይስማል ይቀጥሉ
እሺ አቶ ይሄን ዝግጅት ስላቀረባችሁ በጣም አመሰግናለሁ እኔ ልል የምችለው ይሄ የኛ ወንጂ ሲታሰብ አድማጮች በቴሌፎን ገብተው ቴሌፎን ላይ እየፈጥራችሁ አስተያየት ይሰጡ የበለጠ ጥቅም አለ ብዬ ገምታለሁ ምን ያህል ጊዜ እንዳላችሁ አላውቅም በሌላ በኩል እኔ ልል የምፈልገው እንግዲህ ቅድም በመግቢያው ላይ እንደተነገረው ያቀረበው የዳታ ጥያቄ የእሱ ብቻ ሳይሆን የሁላችንም የኢትዮጵያን ጉዳይ መሆኑ ሁላችንም ይረዳል እና ይሄ ኮሚሽን እንዳገር አያስፈልግም ብዬ ነው የምገምተው ምክንያቱም እኛ ኢትዮጵያ ውስጥ በፖለቲካው ዘመን እንግዲህ በብርድም በሙቀትም በምን ሀገራት ትንሽ ነው በደረጃም ባለፈው ጊዜ እንደዛው ስለ ሀገራችን የፖለቲካ ሁኔታ እና ዲሞክራሲ ለማምጣት ሁላችንም ትንሽ ሆነ እና ዩኒክ የሚያደርገው የተለየ የሚያደርገው ይህንን አድርጓ ደሚታ ቀይ ባንዲራ ይዘን ያደረሰን ከሌላ አፍሪካ ሀገር በዛን ያህል በዛው መጠን ግፍና ስቃይ ባለበት የአፍሪካ ምድር ሌላ አፍሪካ ወንድሞቻችን እንደ ኢትዮጵያኖች ቤትም ማለት እንደዚህ ምጥፍ የለም። አሁን ታዲያ ቆይተን ይህን ጊዜ ግዛችሁን አላጠፋ ሁኔታዎች እየተቀየሩ መጣል። በሀገራችን የፖለቲካ መስፈሩ ክፍት ነው፣ ሁሉም ተቃዋሚ ገብቶ የፈለገውን የፖለቲካ እንትን እንዲያራምድ ተፈቅዶለታል። ግን አሁን ጠቅላይ ሚኒስትሩ ያቀረቡት በሀገራችን ጉዳይ መጮህና ብዙ መናገር ሳይሆን ፕራክቲካል የሆነ ሜዳ ላይ ስጠት ያለ ጥያቄ አስገባል። በቀን $1 ብቻ ስጡ ነው የተባለው። ያ ማለት በጣም ቀላል ብዬ ነው የምገምተው። ምክንያቱም አንድ ሰው 10 ብሮ ነው ማለት ነው ወይም ደግሞ እንዳውም $1 አስር ብሮ ነው ማለት እንትና ይወል ያቺን ከከፈለ አርቲክ ከሌላው የተሻለን ማለት ካልከፈለው። ይሄን ማለት አንድ 8 ዓመት ልጅ ከአቅማ በላይ 30 ኪሎ 40 ኪሎ የሚመዝን በርሜል ተሸክመ 10 ኪሎ ሜትር ሲራየ ሰው በፌስቡክ ላይ ያየሁት ነው ያስለቅሳል። እናታ ወገባቸው ታምሩ እንጨት በመልቀምና ውሃ በማጋዝ ወገባቸው ተሰብሮ መስራት አይችሉም። ቤት ያለች ያሽት ምን ታመጣለች? ያንን ውሃ ከ10 15 ኪሎ ሜትር ተሸክመ ማምጣት አለባት። በማታቀው ግፍ ይናለ ግፍ እየደረሰባት እኛ እዚህ ያለን 10 ኪሎ ሜትር አይ ቲንክ በጣም ቀላል ነው ይሄንም ገምተው። ይሄን በየሳበቃ የዚህ ኮሚቴ አመሰራራት መጀመሪያ በምን ምክንያት ተሰራ? በፍላጎትና በፈቃደኝነት በመሆኑ ሁሉንም ኢትዮጵያ ለማስተባበርና ይሄንን እርዳታ በቀላሉ ለማራመድ ታስበን ነው እንጂ ዋናው እና ድርጅቱን አሜሪካ ያለው እሱ ቦታ ለመውሰድ አይደለም። እኛ ለህዝቡ እርዳታ ግማሹ ለምሳሌ ልንበል የምናደርገው እርዳታ ግማሹ ኮንቶ የለውም በካሽ ነው ሊኖረው የሚችለው። እኛ ግን ያንን ገንዘብ ከረዳ አንድ ሰው ስሙ ይመዘገባል፣ እርዳታ ይጻፋል። ያንን ልንተባበር እንደምንችል እዚህ ላይ ፈቃደኛ ሁሉ ግለሰቦች አሉ። ከደወሉ ለነሱ በፈለጉበት ቦታ ተገኝተው ሊረዷቸው ይችላሉ። በተለይ ደግሞ ኤልሳ እንዳለችው ኢትዮጵያ ሲንቲ መጣው። ሌላው እቺን $10 የምትገኝበትን ነገር አንድ ክሊፕ ነገር ልንገራችሁ። በትንሽ ክሊፕ ይባላል። ምንድነው እኔ ከነሱ ጋር ብዙ ጊዜ ስለምቀርብ እንዴን የሚያርጉት ሲዝኖች አሁን አይታችሁ እንደሆነ ባንድ ብሽት ብቻ ከ30 እስከ 50 ሚሊዮን ዶላር ባንድ ጊዜ ይሰበሰባል። ለምንድነው ያርዳታ ለሀገራችን ሳይሆን አንዳንድ ጊዜ ብቻ ለካንሰር ፎንድ ወይም ደግሞ ለልጆች አንዳንድ ጊዜ አይፈጠራል እንጂ በአፍሪካ ውስጥ ለሚደረገው የጦርነት ስደት ለነኛ ለልጆች የሚደረግ እርዳታ ባንድ ብሽት ብቻ 30 ሚሊዮን ብር ይሰበሰባል። ምንድነው አንድ ሰው 10 15 30 ሆኖ ነው የሚሰበሰበው። እንዴት እንደሚበዛ ገንዘብ ለማመን አትችሉ። እኔም መከራችሁ ታዲያ አሁን እዚህ ሀገር ይሄ በታሽ የመፈል ሁኔታ እየቀረ ነው። በሚቀጥለው አመት ለምሳሌ ካስክ ባንክ ዋንታ ቁጥሮ በገንዘብ መክፈል ወይም ደግሞ ምግብ መግዛት እየቀረ ይሄዳል። አሁንም የምታውቁት ነው ሁሉ ሰው ባንክ ኮንቶ አለ። ወደንም ቀላልን ገንዘባችን ደሞዛችን የሚመጣው በባንክ ኮንቶ ነው። በዛ ኮንቶ ውስጥ እያንዳንዱ ለባንኩ አሁን ገንዘብ በምትከፍሉበት ጊዜ እንበል ኢካ ሄዳችሁ ምግብ ስትገዙ ከኮንቶ ላይ ከካርዱ ላይ ስትጭሩ 20 ክራውን ይወሰድ ተባለ አይታወቃችሁም። እንግዲህ ከአንድ ቤተሰብ ባልና ሚስት ሆኖ ባልና ሚስት ሁለት ሰው 40 ኖሮ በየጊዜው ያ ካርድ ከተጫረ የሚሰበሰበው ገንዘብ ቀላል አይደለም። እና ሚስጥሩ ምንድነው ሲዲኖች የሚያርጉት በዛ በተሰበሰበ ጊዜ ገንዘብ የአመቱን የሴሜስተር ወይ ሆሊዴያቸውን ያጠናቅቃሉ ይወጣቸዋል። እንዳውም የትርፍ ትርፍ ነው የሚሆነው በአመት።
ምናልባት እንግዲህ አቶ በላይ ወደ ዋናው ሐሳብ ጥሩ ሐሳቦች ናቸው። ይሄ ተግባር ስራ ሂደት መጠቀም አለብን እንዴት ብናረግ ውጤታማ እንሆናለን ለሚለው ላይ እንመጣለን። ምናልባት ወደ እናንተ ወደ ኮሚቴ ስራ ለለፍና ባለፈው ሳምንት ያው ተወሰነ አላማውም አቅጣጫው ምን እንደሆነ ለመነጋገር ሞክረናል። ዛሬ ላይ ከእናንተ ጋር ለመወያየት እንደ ሐሳብ ያስኩት መሰረታዊ አጠራጠር አርጋችሁ መረጃ እንድትሰጡልኝ የሚፈልገው ለአድማጮቻችን ይህንን ተግባር ውጤታማ በሆነ መልኩ ለማጠናቀቅና የሚከተለውንም ጥሪና አጠቃላይ የቻፕተሩ ምስረታ በውጤት እንዲጠናቀቅ የምታረጉት የስራ ሂደቶች ምን ያክል ሰፍተው ሄደዋል? በሳለፍነው ሳምንት ውስጥ ምን አይነት ውጤት አገኛችሁባቸው? የተለያዩ ተቋማቶች ያሏቸው እንግዲህ ያላችሁ የግንኙነት ሂደት እንዴት ነው? ብዙ ማህበረሰቦች የሚያሳትፉ ተቋማቶች አሉ፣ የእምነት ተቋማቶች፣ የተለያዩ ተቋማቶች አሉና እዛ ውስጥ ያሉ ማህበረሰቦች መረጃውን ኑሯቸው ስራውንና አላማውን ተረድተው እንዲመጡ ያረጋችኋቸው እንቅስቃሴና ያገኛችሁት ውጤት ካለ አጠር አድርጋችሁ መረጃውን ብትሰጡ።
ኦኬ፣ ይቅርታ ረዘም አድርጌ ሊሆን ይችላል፣ ግን ይሄ መጨረሻ ላይ ያመጣሁትን የገንዘብ ዘዴ ተጠቀመሰው ይቀለዋል። ባል ጊዜ 30 ዶላር
ምናልባት አቶ በላይ እሱ የተግባር ሂደት ከመሆኑ አንጻር ወደፊት የምንመለስበት ነው ብዬ ነው እንትን ያልኩት። ተገቢ ሐሳብ ነው፣ እንመጣበታለን።
እሺ፣ እንግዲህ ይሄ ኮሚቴ ከተመሰረተ ጀምሮ የስራ ክፍፍል አድርገናል። ቅድም ኢሳም እንደተናገረችው ባለፈው ሳምንት ዶክተር እንዳለም እንዳቀረበው የስራ ክፍፍል ተደርጎ መተዳደሪያ ደንብ የሚወጣ ነው። ይሄ ነገር እንግዲህ ቅድም እንዳልነውም የተወሰኑ ቀናቶች ተወስነዋል። ቋሚ ኮሚቴው ለመመስረት የተለያዩ ከኮሚኒቲው ከቤተክርስቲያን፣ ከኤምባሲም፣ ከእያንዳንዱ ኮሚኒቲ ተወጣጡ ኢትዮጵያውያን በሙሉ የሚታደሙበት ኮሚቴ በቅርብ ጊዜ መሰረታል ተብሎ ይታሰባል። እኛ ሾውን ለመጣል ነው። ከዛ ውጪ ልናደርግ የምንችለው ብዙ ነገር የለም። በዛ መልክ ላይ ያለ ነው። ድርጅት ተመስርቷል፣ ኮሚቴው ተመስርቷል። ይሄ ነው ግን ያከፋፈሉ ሁኔታ ለማፋጠር እኛ በሬዲዮ ተቀረብን። ይህን ነገር ባጭሩ ለማቅረብ ብዬ ነው። ታንኪዩ።
ምናልባት ኤልሳ ወደ አንቺ ልመለስና የምትሰጭኝ ሀሳብ አለ?
አይ ቲንክ እሱ አስር ደቂቃ ብቻ ልታወራ የምችለው
ምናልባት ካለች አየር ላይ እንድትሰጠኝ ነው ሀሳቧን። ክፍት ነው የሚያሳየኝ ስልኩ፣ ለዛ ነው። ኤኒዌይስ እሷ ከሌለች ያው ያሉ መረጃዎች እርሶ የሰጡ መረጃ አለ። እንግዲህ አድማጮቻችን ያለውን መረጃ ሰምተዋል። በዋናነት እንግዲህ ይሄ አላማ ጉልብቶና ተግባራዊ ሆኖ እንድናየው የሁላችንም ጥረት የሁላችንም ተሳትፎ የሚያስፈልግበት ሂደት ነው። ዝርዝር የስራ ሂደቶችና ውጤታ ወደ ውጤት ጎዳና የሚናቀናበት አሰራር ሂደቶችን እንግዲህ እየተመካከረን ኮሚቴው ለኮሚቴውም ሀሳብ እየሰጠን በዚህ በሬዲዮ በወደፊት በሚቀጥሉ ፕሮግራሞች የምንሰራበት ነው የሚሆነው። አቶ በላይ ምናልባት የዜና ሰዓታችንም እየደረሰ ስለሆነ የሚያደርሱት መልእክት ካለ ለአድማጮቼ አንድ ደቂቃ ልስጦትና አመስግኝ ልጨርስ።
ኦኬ፣ እኔ ልናገር የምፈልገው ብዙም አልናገርም እንደዛ ካልክ ኢትዮጵያኖች ዛሬ ይሄ ሬዲዮ ጣቢያ የሚያዳምጡ ኢትዮጵያኖች በሙሉ በዚህ በኩል ያላቸውን አስተያየት እኛ የምንሰራው ስራ ብዙም የለም። ህዝቡ እርዳታ እንዲያደርግ ስራውን ለማቃለል እንጂ የውጤቱ ሁኔታ እስካሁን ኢትዮጵያ የስዊድን አራተኛ ደረጃ ነን በዓለም አቀፍ ደረጃ። ያንን አሁን ግን ጥሩ ነው ከሌላው ጋር ኮምፔሪንግ ጋር ይሄ እንዲቀጥል እና ከአንድ ቦታ እንዲጀምሩ ኢትዮጵያኖችን ጥያቄ ነው። የኔ ብቻ ሳይሆን እያንዳንዱ ኢትዮጵያዊ ኃላፊነት ነው፣ የሁላችንም ጉዳይ ነው። ስለዚህ ይሄን ላለም ይችላል። ስለዚህ የምናደርገው ነገር እንተባበራለን፣ እናግዛለን። ይሄ የመክፈያ ሁኔታ በሚመለከት ዴብት የሚለው ካርድ ካለ፣ የኖርዲያ ካርድ ካለ ሁሉም በቀላሉ ሊከፍል እንደሚችል ነው እና መብራቱ ልናደርግ የምንችለው እኛ እንዲከፍሉ መግባባት ነው። የስራ ውጤቱ እኛ ጋር ኮንቶ ውስጥ ሰው ገብቶ የሚከፍለው ነገር ነው እና የውጤቱ ብለህ የምትለው ነገር አይ ዶንት ኖው ምን ያህል ተከታትለን ምን ያህል ከፈሉ የምናመጣው የውጤት እንትን የለም። ግን ኢትዮጵያኖች ይህን ነገር እንዲከፍሉ እንፈልጋለን። ያን ይሆናል ብዬ ገምታለሁ። ታንክ ዩ።
በጣም አርጌ ነው ማመሰግነው አቶ በላይ። እንግዲህ ያው ውጤትም የምንለው አጠቃላይ ይሄ የተጀመረው ውጥን ሀሳብ ከስኬት ሲደርስ ነው። ያው በቁጥር ደረጃ መጠኑ ከፍ እንዲል እናንተም የኮሚቴው የዚህ ቻፕተር ማስተዋጽኦ ተደምሮ ስለሚሆን ያን ውጤት አጠቃላይ ከምናገኘው ሂደት አንጻር፣ ማህበረሰቡ ከሚያገኘው መረጃና አዌርነስ አንጻር ነው የሚታየው። እንግዲህ መልእክቶቹን ሰምተናል ከኮሚቴዎች። በቀጣይነትም ይህንን ስራ በሬዲዮኑም ከእናንተ ከአድማጮቻችን ጋር ሀሳብ እንለዋወጥበታለን። አድማጮቻችን በቀጣይ እንግዲህ የዛሬውን ፕሮግራማችን በሚቀጥሉትም ሀሳብ አስተያየታችሁን በተለይ በዚህ ጉዳይ ላይ እንድትሰጡን በትህትና እጠይቃለሁ። ያው ምንድን ነው የሚባለው በሀገራችን አባባል የሀገርን ሰርዶ በሀገር በሬ የሚባል ነገር አለና
የራሳችንን ጉዳይ መጀመሪያ ሰዎች ሆነን በራሳችን መወጣት እስካልቻልን ድረስ ሌላ ውጤት የሚያመጣልን አካል አይኖርምና እንተባበር፣ አብረን እንስራ ጥሪያችን ነው። ፕሮግራማችን ይቀጥላል። አብራችሁን ቆዩ።
እንደምላረፋዳችሁ አድማጮች፣ ከረፋዶ 11 ሰዓት ሆኗል። ከኢትዮጵያ ድምጽ ሬዲዮ የሳምንቱ አበይት ዜናዎች ቀጥለው ይሰማሉ። የኢትዮጵያ ሳተላይት ቴሌቪዥን ከመስራታው 8 ዓመት በኋላ ለመጀመሪያ ጊዜ በሀገር ቤት እጅግ የተሳካ የምስጋናና የገቢ ማሰባሰቢያ ፕሮግራም አከናወነ። ታላላቆቹ የሳት ጋዜጠኞች በተገኙበትና ከ25000 በላይ ኢትዮጵያውያን በተካፈሉበት የአዲስ አበባ ሚሊኒየም አዳራሽ ዝግጅት ኢትዮጵያውያን ሀና ጎበዜ እያሉ የሚጠሯት የተከበሩ የአውሮፓ ፓርላማ አባልና የኢትዮጵያ ወዳጅ ሚሳና ጎሜዝ ተገኝተው አስደናቂ ንግግር አድርገዋል። በዚሁ የሚሊኒየም አዳራሽ ዝግጅት ኢትዮጵያዊነት በፍጹም ነግሶ እንዳመሸ ከቀጥታ ስርጭቶች ለመታዘብ ተችሏል። በአዳራሽ ከተሰበሰበው ህዝብ ለኢሳት ጋዜጠኞች ያለውን ጥልቅ ፍቅር ጋዜጠኞቹ ንግግር በሚያደርጉበት ወቅት በግልጽ አሳይቷል። በዚሁ ፕሮግራም እንደተገለጸው የተለያዩ ባለሀብቶች እና ድርጅቶች ለኢሳት እርዳታ ለግሰዋል። በዚህም መሰረት የኬኬ ትሬዲንግ ባለቤት አቶ ከተማ ከበደ 5,500,000 ብር መለገሳቸው ሲነገር፣ የኢሳት የድጋፍ ኮሚቴዎች ደግሞ 1,000,000 ብር መስጠታቸው ተዘግቧል። በቀጣይም የኢትዮጵያ አየር መንገድ ከኢሳት ጋር የማስታወቂያ ውል መፈራረሙም ተዘግቧል። በሌላ ዜና በኢትዮጵያ ለተካሄደው ለውጥ ኢሳት ላደረገው አስተዋጽኦ ምስጋና እንደሚገባው የባህልና ቱሪዝም ሚኒስትሯ ገለጹ። የኢሳት ጋዜጠኞች ቡድን አዲስ አበባ ሲገባ የባህልና ቱሪዝም ሚኒስትሯ ዶክተር ሂሩት ካሳሩን ጨምሮ በርካታ ኢትዮጵያውያን አቀባበል አድርገዋል። የኢሳት ጋዜጠኞችም ምክትል ጠቅላይ ሚኒስትር ደመቀ መኮንንንም በጽህፈት ቤታቸው ተቀብለው አነጋግረዋል። የባህልና ቱሪዝም ሚኒስትሯ ዶክተር ሂሩት ካሳሁን በቦሌ ዓለም አቀፍ አውሮፕላን ማረፊያ ተገኝተው የኢሳት ጋዜጠኞች ሲቀበሉ፣ የሚዲያ ተቋሙ የኢትዮጵያ ሕዝብ የይቅርታና የመቻቻል እሴቱ እንዲዳብር ጉልህ ሚና ሊጫወት ይገባል ብለዋል። በኢትዮጵያ ለውጥ እንዲመጣ የበኩሉን አስተዋጽኦ በማድረጉም ኢሳት ምስጋና ይገባዋል ብለዋል። እንደ ዶክተር ሂሩት ካሳሁን ገለጻ የኢትዮጵያ ዜጎች መኖሪያ ብቻ ሳትሆን ማደጊያና መበልጸጊያ ልትሆን ይገባል ብለዋል። እናም የኢሳት ስራ ለዚሁም ግብ በስፋት መቀጠል አለበት ነው ያሉት። ይህ በእንዲህ እንዳለ ምክትል ጠቅላይ ሚኒስትር አቶ ደመቀ መኮንን የኢሳት ጋዜጠኞችን ቡድንን በጽህፈት ቤታቸው አነጋግረዋል። በዚህም ውይይት ላይ አቶ ደመቀ በለውጡ ጉዞ እየገጠሙ ያሉ ፈተናዎችና እድሎችን ማብራራታቸውን የጠቅላይ ሚኒስትር ጽህፈት ቤት ገልጿል። እናም ኢሳት ለለውጡ ስኬት ሚዛናዊና ገንቢ ሚናውን አጠናክሮ እንዲቀጥል ጥሪ አቅርበዋል። የኢሳት ሚዲያ ቡድን አባላት በበኩላቸው የተጀመረው ለውጥ ዳር እንዲደርስ ሚዛናዊና ገንቢ ሚናቸው እንደሚወጡ አረጋግጠዋል። የኢሳት የጋዜጠኞች ቡድን አባላት በሰጡት ጋዜጣዊ መግለጫ በኢትዮጵያ ዋና ጽህፈት ቤቱን በማድረግ የጀመረውን ስራ አጠናክሮ እንደሚቀጥል ገልጸዋል። የባህር ዳር ነዋሪዎች ከኤርትራ የህዝብ ለህዝብ ልዑካን ቡድን ጋር ተወያይተዋል። የኤርትራ ፐብሊክ ዲፕሎማሲና የባህል ቡድን ከአማራ ክልል ጋር የህዝብ ለህዝብ ግንኙነቱን የበለጠ የሚያጠናክር ውይይት ማካሄዱን ገልጿል። በውይይቱም በአፍሪካ ህብረት የኤርትራ ቋሚ መልእክተኛ አምባሳደር አራያ ደስታና በክልሉ ከፍተኛ አመራሮችና ጥሪ የተደረገላቸው የህብረተሰብ ክፍሎች ተገኝተዋል። በውይይቱ የመክፈቻ ንግግር ያደረጉት የክልሉ መንግስት ኮሚኒኬሽን አቶ አሰማሀኝ አስረስ የአማራና የኤርትራ ህዝቦች የጠበቀ ግንኙነት እንዳላቸው ጠቅሰው የተዋዱ ህዝቦች መሆናቸውንም ተናግረዋል። ህዝቦቹ በታሪክ ብቻ ሳይሆን በደም የተሳሰሩ ሊነጣጠሉ የማይችሉ መሆናቸውንም አንስተዋል። የአማራና የኤርትራ ህዝቦች ለጥንታዊ እናት ምድራቸው ኢትዮጵያ ነጻነት አብረው የተዋደቁና የጋራ ታሪክ የሚጋሩ መሆናቸውንም አብራርተዋል። ቀኝ አገዛዝን ከመታገል አንጻርም የአርበኝነት ትግል በማውሳት የጎጃሙን በላይ ዘለቀ እንዲሁም ዘራ ደረሰን አውስተዋል። በመጨረሻ የአማራ ህዝብ ለኤርትራ ህዝብ ልዩ ፍቅርና ክብር አለው። ለዚህም በቅርቡ በደብረ ማርቆስ በባህር ዳር ለኤርትራውያን ከ20 ዓመታት በኋላ የቀድሞ ቤታቸውን መልሰው ማስረከባቸው እንደ ምሳሌ አስታውሰዋል። አምባሳደር አራያ ደስታ በበኩላቸው የጦርነትና የመራራቅ ዘመን ፀሐይ እንደመታው ጤዛ ተኖ በምትኩ የሰላም የአንድነትና ወዳጅነት እንዲሁም የሙሉ ፀሐይ ጮራ ዘመን የምናይበት ጊዜ ሆኗል ብለዋል። አምባሳደሩ ለቱም ሀገራት ህዝቦች ራይ በሰነቀ አመራር ተመርተው የጦርነት ወሬ አልፎ የፍሳ ዘመን ስለመምጣቱ ተናግረዋል። 55 አባላትን ያዘው የኤርትራ ፐብሊክ ዲፕሎማሲ ልዑክ ሰሞኑን ባህር ዳር የገባ ሲሆን በኢትዮጵያ የተለያዩ ከተሞች በርካታ ዝግጅቶችን እንደሚያቀርብም ተዘግቧል። ህዝቡና የጸጥታ አካላት ባደረጉት ቅንጅታዊ ስራ ከ1000 የሚበልጡ የኦነግ ሰራዊት አባላት ሀገራዊ ለውጡን ለመደገፍ ቁርጠኛ በመሆን ወደ ተዘጋጀላቸው መግባታቸው ታውቋል። የኦሮሞ ነጻነት ግንባር ኦነግ ሰራዊት አባላት ኦንላይን ጨምሮ በኦሮሚያ ክልል በተዘጋጁ የተለያዩ ካምፖች በመግባት ስልጠና እየወሰዱ መሆናቸው ተዘግቧል። እነዚህ ወደ ካምፕ የገቡት አባላት በቅርቡ በአባ ገዳዎችና የሀገር ሽማግሌዎች እገዛ ኦነግና ኦዴፓ ካደረጉት የሰላም ስምምነት ጋር የተያያዘ ስለመሆናቸው የተገለጸ ነገር የለም። የሰራዊቱ አባላት የተደረገላቸው የሰላም ጥሪና እየታየ ያለው የፖለቲካ ለውጥ ለሀገርና ለህዝብ ጥቅም ሲሉ በሰላማዊ የፖለቲካ ለውጥ ለሀገርና ለህዝብ ጥቅም ሲሉ በሰላማዊ መንገድ እንዲታገሉ እንዳደረጋቸው ተናግረዋል። የትጥቅ ትግል ማድረጉም ለህዝቡም ስለማይጠቅም ሰላማዊ ትግል መንገድ መምረጣቸውን ገልጸዋል። የኦነግ አባላቱ እንዳሉት የትጥቅ ትግልን አማራጭ በማድረግ በኃይል የሚንቀሳቀስ ቡድን አካሄድ ተቀባይነት የለውም። እናም ለውጡን ለማስቀበልና መናበብና መማካከር አስፈላጊ መሆኑን ገልጸዋል። የበርካቶች ህይወት ያለፈበትን ለውጥ ማደናቀፍም አይገባም ሲሉ ተናግረዋል። ለስልጠና ካምፕ የገቡት የኦነግ ወታደሮች የአንድ ሀገር እድገት ለማረጋገጥ ሰላም አስፈላጊ ነው ማለታቸውም ተዘግቧል። በምዕራብ ጎንደር ዞን ካለው ግጭት ጋር በተያያዘ 138 ግለሰቦች በህይወት ማጥፋትና በተለያዩ ወንጀሎች ተጠርጥረው መታሰራቸው ተነገረ። በግጭቱ ሳቢያ 37 ሰዎች በነፍሰ ግድያ፣ 101 ግለሰቦች ደግሞ በስርቆትና በሌሎች ወንጀሎች ተጠርጥረው በቁጥጥር ስር መዋላቸውን የ33ኛው የአባይ ክፍለ ጦር አስታውቋል። በምዕራብ ጎንደር ግጭት ጥቅም ላይ ሲውሉ የነበሩ የቡድንና የጦር መሳሪያዎችን መያዛቸው ተዘግቧል። በምዕራብ ጎንደር ዞን ካለው ግጭት ጋር በተያያዘ 138 ግለሰቦች በነፍስ ግድያና በተለያዩ ወንጀሎች ተጠርጥረው ነው በመከላከያ ሰራዊት አባላት የተያዙት። ከጦር መሳሪያዎቹ ጥይቶች በተጨማሪ የሐሰተኛ የብር ኖቶች፣ አደንዛዥ እጾች፣ የቀስቀሳ መሳሪያዎች፣ ድምፅ ማጉያና የተለያዩ ሰነዶች በቁጥጥር ስር ውለዋል ተብሏል። ከዚህም ባለፈ የእጅ ቦምብ፣ የቅንቡላ፣ የአርፒጂ ላውንቸርና የብሬንና ጥይቶችን በቁጥጥር ስር መዋላቸውን ሌተናል ኮሎኔል አንገሶም አንስተዋል። በቁጥጥር ስር የዋሉት የጦር መሳሪያ ጥይቶችን ለታንክና ለከባድ ምሽግ ማጥቂያ የሚያገለግሉ ሆነው ለሀገር መከላከያ ሰራዊትና ለተፈቀደላቸው የጸጥታ አካላቶች የሚፈቀዱ እንደሆኑም ገልጸዋል። ክላሽ፣ ሽጉጦች፣ ስለታማ መሳሪያዎች፣ የፌዴራል ፖሊስና የሀገር መከላከያ ደንብ ልብሶችን በተቃጠሉ ቤቶች ውስጥ መገኘታቸውን ሌተናል ኮሎኔል አረጋግጠዋል። አሁን የተገኙት የቡድን መሳሪያዎች ጥይቶችም ናቸው ብለዋል። አሁንም ተጨማሪ ጦር መሳሪያዎች በግለሰቦች እጅ እንዳሉ እንደሚታመን ጠቁመዋል። በምዕራብ ጎንደር የህብረተሰቡን ሰላም ለመጠበቅ መከላከያ ሰራዊትና ከክልሉ ፖሊስና ከአካባቢ ጸጥታ አካላት ጋር ተቀናጅቶ እየሰራ መሆኑን ተገልጸዋል። የህወሀቱ አቶ አስመላሽ ወልደስላሴ በኢህአዴግ ጽህፈት ቤት በአማካሪነት መመደባቸው ተዘገበ። አቶ አስመላሽ ከኢህአዴግና ከህወሀት ስራ አስፈጻሚ ኮሚቴ አባልነታቸው በተጨማሪ በህዝብ ተወካዮች ምክር ቤት የመንግስት ተጠሪ ሚኒስቴር በመሆን ሲሰሩ ቆይተዋል። በቅርቡ ተካሂዶ ከነበረው የኢህአዴግ ስራ አስፈጻሚ ኮሚቴ ስብሰባ በኋላ አቶ አስመላሽ ወልደስላሴ በኢህአዴግ ጽህፈት ቤት አማካሪነት እንዲያገለግሉ ተመድበው ነበር። አቶ አስመላሽ ላለፉት በርካታ ዓመታት በፓርላማ በመንግስት ተጠሪነት ሲሰሩ የነበረ ሲሆን ካለፉት 4 ወራት ወዲህ በስራ ላይ አልነበሩም። የጠቅላይ ሚኒስትሩ ጽህፈት ቤት ከጥቂት ሳምንት በፊት ለፓርላማው በላከው ደብዳቤ የመንግስት ተጠሪ ሚኒስቴር ሆነው ሲሰሩ የነበሩትን አቶ አስመላሽን ከኃላፊነት አንስቷል። በአቶ አስመላሽ ምትክም ቀደም ሲል በፓርላማ የመንግስት ረዳት ተጠሪ ሆነው የተሾሙት የኦዴፓ አባል ከወራት በፊት ጠቅላይ ሚኒስትር አብይ አህመድ ነባር የመንግስት ተጠሪ ሚኒስትሮችን መልሰው እንዳይሾሙባቸው የፓርላማ አባላትን ጠይቀው እንደነበር ታውቋል። ጠቅላይ ሚኒስትሩ በወቅቱ ተነስቶላቸው ለነበሩ ጥያቄ የመንግስትን ጥቅም ሊያስከብሩ ይችላሉ ብሎ ያመነባቸው እንደሚመድብ ገልጸው ነበር። በአሁን ጊዜ በፓርላማው የመንግስት ረዳት ተጠሪ ሚኒስትር ዴታ ሆነው ሲሰሩ የነበሩ 4 ሰዎች ተነስተው በምትካቸው ሌሎች ተሹመዋል። ኦዴፓን በመወከል የመንግስት ረዳት ተጠሪ ሚኒስትር ዴታ የነበሩት አቶ ጌታቸው በዳኔ ተነስተው በአቶ ጫላ ለሚ መተካታቸው ተዘግቧል።
ኢትዮጵያ ባለፉት 9 ዓመታት ውስጥ 20 ቢሊዮን ዶላር የሚጠጋ ገንዘብ ወደ ውጭ በህገ ወጥ መንገድ እንደሸሸባት የአፍሪካ ኢኮኖሚክ ኮሚሽን አስታወቀ። በተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚ ኮሚሽን ይፋ ያደረገው የአፍሪካ የጤና
ክብካቤና ኢኮኖሚ እድገት ሪፖርት እንዳመለከተው የገንዘብ ኢትዮጵያ ለጤናው ዘርፍ የምታውለውን 87% በጀት ይሸፍናል ተብሏል። በአዲስ አበባ ይፋ የተደረገው የአፍሪካ ኢኮኖሚ ኮሚሽን ሪፖርት ኢትዮጵያ እንደ አውሮፓውያን አቆጣጠር ከ2003 ከ2012 ባሉ 9 ዓመታት በየአመቱ ከ2.2 ቢሊዮን ዶላር በላይ በህገወጥ ገንዘብ በሚያሸሹ አካላት ሳቢያ ተጎጂ ሆናለች ብሏል። በዚህም ሳቢያ ለጤናው ዘርፍ የምትመደበው ዝቅተኛ በጀትም በሚሸሸው ገንዘብ ምክንያት በከባድ ተጽዕኖ ውስጥ እንደቆየ ተዘግቧል።
በዜናዎች በዚህ ተጠቃለዋል። ከቀሪ ፕሮግራሞች ጋር መልካም ቆይታ።
ስለም በድጋሚ አድማጮቻችን እንግዲህ ዜና ወጃችንን ሰምተን ተመልሰናል። ያው እንግዲህ ከዜና ወፊታችን እንደ ተከታተላችሁ ነው እንግዲህ 1 ዶላር ፕሮጀክትንም መሰረት ያደረገ እንዲሁም አጼ ኃይለ ሥላሴን ሀውልት በአፍሪካ ህብረት ላይ መመስረቱ ወይም መቆሙን ምክንያት አድርገን እንግዲህ ከዳንኤል ክብረት የነበረውን ጽሑፍ አድምጠን ተመልሰናል። መግቢያችን ላይ እንዳልነው እንግዲህ የሬዲዮ ባልደረባችን አህመድ እንግዲህ ኢትዮጵያን ያለው አዲስ አበባ ብለን سنጋብስ እንግዲህ ወደሱ ለነሄድ እንደሆነ ብዙዎቻችሁ ምታስቡት ወይም እንደምትጠብቁ እናስባለን። ምናልባት እንግዲህ አመድ ድምጽህን አሰማንና ፕሮግራማችን እስቲ ካንተ ጋር እንቀጥል።
ሰላም ሰላም መድራቱ ሰላም ኢትዮጵያ ድምጽ ሬዲዮ ተከታታዮች በሙሉ እንደምን አላችሁ? እንግዲህ ይሄ የመጨረሻዬ ኢንተርቪው ነው የሚሆነው ዛሬ ከአዲስ አበባ ያለው ኢንፎርሜሽን አስተላልፍላችኋለሁ። እንግዲህ በዚሁ በደንብ የሚሰማ ከሆነ ሳይቋረጥ ለመከተል ያህል በትናንትናው ዕለት አና ጎሜዝን አንዳንዶቻችሁ በደብሰክ እንደነገራችሁኝ በኢትዮጵያ ቴሌቪዥን ስቀበላት እንዳያችሁ መድራችሁኛል እንዳላችሁ ትክክል ነው። በቦታው ተገኝቼ ተቀብያታለሁ። በዛሬው ዕለት አሁን እንደተነገረኝ ከግማይ ሰዓት ቀደም ብሎ እንደተነገረኝ ከሆነ እኔና የተከበሩ ወይዘሮ አና ጎሜዝ በመስቀል አደባባይ ወክ እንድናደርግ ተወስኖ መጥተረሻ ሞመንት ላይ ተነግሮኛል። ወደዛ አመራለሁ። እንግዲህ የጸጥታውን ሁኔታ መንግስት ነው የሚቆጣጠረው ነው የተባለው። በሰላም እኔና የወይዘሮ የተከበሩ ወይዘሮ አና ጎሜዝ ጉዞ በሰላም ይጠናቀቃል ብለን ተስፋ እናደርጋለን። የሬዲዮ አድማጮቻችን እንደሚያስታውሱት ከወይዘሮ አና ጎሜዝ ጋር ውይይት እናደርግ በስልክ አንድ ቀን ምናልባት ኢትዮጵያ ነፃ ወጣች ለታ እኔና እርሶ በመስቀል አደባባይ ወክ እናደርጋለን ብዬ ተናግሬ እሳቸውም ተስፋ አደርጋለሁ ብለው ነበር። ይሄ ተስፋችን እስካሁን ድረስ እየተሟላ ነው ያለውና ይህንን ስራ ላይ ለመዋል በዛሬው ዕለት እንግዲህ እንዳልኩት በመስቀል አደባባይ እኔ ማሳቸው ወክ እናደርጋለን። በትናንትናው ዕለት የኢሳት አከባበር ተደርጎ ነበር። በዛ ላይም ተገኝቼ ነበር። እንግዲህ ብዙዎቹ ኦልሞስት ኦል ጋዜጠኞች ተገኝቼ አግኝቻቸዋለሁ። የኢሳት ጋዜጠኞችን ወይዘሮ አና ጎሜዝም ነበሩ፣ ዶክተር ብርሃኑም ነበሩ፣ አንዳርጋቸውም ነበሩ። በብዛት ሁሉም የዚህ አካባቢ የፖለቲካ አክቲቪስቶች የተገኙበት ዝግጅት ነበረ። በጣም ብዙ ህዝብ ነበር የተገኘው። በጣም ደስ የሚል ነበረ። እንግዲህ ሌላው ባለፈው ሳምንት የረሳሁት ምንድን ነው፣ ከኢሳት ዳይሬክተር ከኢንቨስታ ጋር ተገናኝተን ውይይት አድርገናል፣ ገለጻ አድርገውልናል። ትናንትናም ደግሞ የክብር ትሪቢኑ ጋር እዛ ነበር የተላልጅ የገባሁት አግኝተውኝ ፎቶም ተነስተናል። ሌላ እንግዲህ አዲስ ነገር ቢኖር ጠይቁኝና የረሳሁት ካለ ልንገራችሁ። አሁን የረሳሁት ነገር ምንድን ነው፣ ባለፈው ስለ እንጦጦ ማርያም የዳግማዊ ምኒልክ እና የእቴጌ ጣይቱ ታሪካዊ ቅርሶችን አንስቼላችሁ ነበር። ከዚህ በፊት የሬዲዮኖችን ባልደረባ መኮንን እያስረዳውን ሄጄ ተመልክቼ ነበር። ያንንም በጣም ስለመሰጠኝ በዛሬው ዕለት በድጋሚ ሄጄ የአንድ ሰዓት ፕሮግራም ሰርቻለሁ። ተሳክቶልኛል ብዬ ነው የማስበው። እንደመጣሁ በተከታታይ ስለዚህ ገለጻ ያደረጉልኝ እያመሰገንኩ የእሳቸውን ገለጻ ለአድማጮቻችን በሰፊው ለማሰማት ተስፋ አለኝ። ይህን ቃሌን እንግዲህ ጠብቄያለሁ ማለት ነው። የእቴጌና የአጼ ምኒልክን የታሪካዊ እቃዎች በሚያውቁት ምንድነው የዛ የቤተ ክርስቲያኑ የሚያስረዱ ሰውዬ ጠርጬ ይዤዋለሁ። ይሄ ነው እንግዲህ ያለው። ጥያቄ ካላችሁና እስካሁን ከሰማችሁኝ ዜድም ሆንክ መብራቱ ጥያቄዎቻችሁ መውረድ ትችላላችሁ።
አይ በጣም ጥሩ። እንግዲህ ያው ትላንትናም እኛም አይተናል በኢትዮጵያ ብሮድካስቲንግ ቴሌቪዥን ላይ እንግዲህ የተከበሩ አና ጎሜዝን የረጅም ጊዜ ወዳጅ መሆናችሁ በሚያሳብቅ ሁኔታ ስትቀበላት አይተናል። ከዛ ውጪ ግን እንደ ማስታወሻም ምናልባት ባለፈው ሳምንት ከጋዜጠኛ ተቋርጠ
አሁን ተቋረጠች። እስቲ ቀጥል። ከጋዜጠኛ ብለህ የተቀጠረው
ነጋና እንዲሁም ከተመስገን ጋር ቀጠሮ ይዘህ አንዳንድ ጉዳዮች ላይ ለመወያየትና አንዳንድ ስራዎችም ለማድረግ በቀጣይነት ደግሞ ኢትዮጵያ ስላለው አጠቃላይ ሁኔታ ከባለፈው ሳምንት የታዘብከው እዚህ አንድ ሳምንት ሰፊ ሂደት ነውና በለውጡም በአንዳንድ ሁኔታዎች ላይ ያለህን አስተያየት ያንንም ደምረህ እንድትሰጠን ነው አንደኛ። ሁለተኛ በአና ጎሜዝ ጋርም የማህበረሰቡ ስሜት እንዴት ነው? እሳቸውስ ኢትዮጵያ ውስጥ እንግዲህ ሲመኙልን የነበረው ዲሞክራሲ እንግዲህ ተጸንሷልና ተጀምሯል ጅማሮን ሲያዩ የነበራቸው ስሜት ምንድን ነው? ኢሳት የነበርክበት ሁኔታ አለና ማህበረሰቡ ቅባሉ ምን ይመስላል የሚለውን ሰፋ አድርገህ ብትሄድበት ነው የኔ ጥያቄ። ምናልባት ዘውዱም ጥያቄ ካለው አንድ ላይ እናክልና በሰፊ ብትሄድበት።
አሁን እንግዲህ በርካታ ሰዎች በኢሳት ፕሮግራም ላይ እንደተሳተፉ በተለያዩ ሚዲያዎች ላይ ተከታትለናልና ከዛ በፊት አንተ አና ጎሜዝን ከአና ጎሜዝ ጋር ስትገናኝ የሚያሳይ ምስል በኢትዮጵያ ቴሌቪዥን ተንቀሳቃሽ ምስሎችን አይተናልና አንተ በአቀባበሉ ስነ ስርዓት ላይ ተገኝተህ ነበር ወይ? ምክንያቱም አና ጎሜዝና አንተ ጥሩ ቀረቤታ እንዳላችሁ እናቃለንና በኢትዮጵያ ጉዳይ ላይ ደግሞ ሁለታችሁም ለረጅም ዓመታት ስትሞግቱና በኢትዮጵያ ነጻነት እንዲመጣ ከፍተኛ ጥረት ስታደርጉ የነበራችሁ ሰዎች ናችሁና ተገናኝታችሁስ የተወያያችሁት ነገር አለ ወይ? በኢትዮጵያ ሂደት ላይ የእሳቸውስ አመለካከት ምን ይመስላል? አሁን ያለው ሁኔታ ይሄን ባጠቃለለት ነግረን።
በመጀመሪያ አና ጎሜዝን አቀባበል በተመለከተ ትክክል ነው። ዝግጅቱን በአጠቃላይ የያዘው እስክንድር ነጋ ነበር። እስክንድር ነጋ ጋር ቀደም ብሎ ተገናኝተን እንደነገርኳችሁ በእቴጌ ጣይቱ ሆቴል ምሳ ጋብዞን እዛ ላይ ተወያይተን ነበር። ከዛ በኋላ በድጋሚ ቢሮ ጋብዞኝ ሁኔታዎችን ካስረዳኝ በኋላ ከተወያየን በኋላ በዚህ ዝግጅት ላይ ታሪኩን ያው ስለነበረና እሳቸው ጋር በሬዲዮ ከዚህ በፊት ተወያይተን ኢትዮጵያ መጣስቆጣ እናርሶ በመስከላ አደባባይ በግራችን እንደዳርሸን ያልኩትን ይሄ ሲምቦሊካል ትልቅ ታሪክ እንደተላለው ይሄንን በተቻለ መጠን የጸጥታውን ጉዳይ በመንግስት በኩል ታረጋግጥን በኋላ ምክንያቱም ጸጥታውን የሚቆጣጠረው መንግስት ስለሆነ በዚህም በዚያም ብለን ይሄንን ስራ ላይ እናወላለን ብሎኝ ነበረ። በዛው መሰረት እንግዲህ ዛሬ ስራ ላይ ይውላል። ከአንድ ሰዓት መገደማ በፊት ተደውሎ በተወሰነ ሰዓት የተወሰነ ቦታ እንድገኝ ተነግሮኛል። ሌላው በእሳቸውን አካባቢ በተመለከተ ብዙ እንደተመለከታችሁት በጣም ብዙ ኢትዮጵያዊ በኤርፖርቱ ተገኝቶ ተቀብሏቸዋል። ከዛ ውጭ ደግሞ የተወሰኑ ሰዎች ስማቸው ተሰጥቶ የታወቁ ሰዎች ምንድነው ሰው የክብር እንግዳዎች የሚመቀመጡበት የሚያርፉበት ቦታ ድረስ ገብተው እንዲቀበሉ ተደርጓል። ከዛ ውስጥ እኔን ነበርኩበት ዶክተር ብርሃም ነበሩ። ሌሎችም እነናምን ዘለቀ በነበሩበት ተቀብለናቸዋል። እንዳጋጣሚ እዛ ላይ ነው ከአይሮፕላኑ ወርደው ወደ እዚህ ምንድነው እንግዶች የክብር እንግዶች የሚቀመጡበት አዳራሽ ሊገቡ ሲሉ ነው እኔ በቅድሚያ ያገኘኋቸውና እንኳን በሰላም መጡ አልኳቸው። በዚህ ሁኔታ ላይ እና በበገላው ሁሉ ተገኝተው ነበር። እንግዲህ ካገኘኋቸው ሰዎች ውስጥ ትክክል ነው ነግሬያቸዋለሁ፣ ተመስገንንም አግኝቼው ነበር፣ ተወያይተናል። በአካባቢው ስነስርዓቱ ላይ እንዳጋጣሚ አላየሁትም አልነበርም። እስክንድር ነጋ ነው የእሳቸው የአቀባበል ኃላፊ፣ በእሱ ስር ነበር የነበረው። አሁንም ይህንን የዛሬውን የኔና የእሳቸውን የእግር ጉዞ በስልክ ደውሎ የነገረኝ እሱ ነው። ሌላው ሌሎችም የተለያዩ ሰዎች ተገናኝቻለሁ። ለምሳሌ አብዱላሂን አግኝቼዋለሁ። አብዱላሂ ሁሴን ጋራ የክብር ትሪቡኑ ጋር ሁለታችንም ተገናኝተን ተወያይተናል። እንደውም ብዙ አመት ተለያይቶ እንደተገናኘ ሰው ነው ተካፈለ የተሳሳም ነው። በጣም ደስ የሚለው በቅርብ እመጣለሁ ብሎኛል። ግን ቀደም ብለን መምጣትን ባውቅ ኖሮ ለጅግጅጋ በአሁኑ ጊዜ ጅግጅጋ ነው የሚባለው ጅግጅጋ ደግሞ ጅጋ አሳይ ነበረ። በአሁኑ ጊዜ የሶማሌ ዞን ምን ይመስል ነበር የኢትዮጵያ ብሎ አለኝ። እሱ በአሁኑ ጊዜ የፕሬዚዳንት ሶማሌ ክልል ፕሬዚዳንት የኤንቫይሮንመንታል አማካሪ ነው። በቅርቡ ተመልሶ ይመጣል ለተወሰነ ጊዜ። እሱንም ኢንተርቪው ያለን በተቻለ መጠን ፕሬዚዳንቱንም ኢንተርቪው ለማድረግ እሞክራለሁ። ሌላው የምንድን ነው እሱ የዲሲ ፎርስ ነው የሚባሉትን አንዱን ሽመልስ የሚባለውን ከአሜሪካ መጥቶ እዛው አካባቢ አግኝቼዋለሁ፣ ተዋውቄዋለሁ። ሌላ ሌሎችም ሰዎች አግኝቻለሁ፣ ተወያይተናል። ተደረፈ ግን ስለ ፖለቲካውን በተመለከተ ወይም ደግሞ የአክቲቪስቶችን ስራ በተመለከተ ወይም የኢትዮጵያን የፖለቲካ የሶሻል ኢኮኖሚ ሁኔታ በተመለከተ እዛው የተወያዩባቸውም የተወያዩቸው ሰዎች ለምሳሌ እንደ እስክንድር እንደነ ተመስገን የሚሉትን እዛው ስመጣ በሰፊው ብንወያይበት እመርጣለሁ። ሰፋ ያለ ውይይት ያስፈልገዋል። የተለያየ ሰፋ ያለ አቋም አላቸው። በዋና ዋና በሆኑት ላይ ለምሳሌ ተመስገንና እስክንድር አንድ አይነት አቋም ነው ያላቸው። ይህን ግን እዛው ስመጣ በሰፊው ብንወያይበት እመርጣለሁ። ሰኞ ለታ ከአንድ በጣም ከማደንቀውና ከማከብረው ኢትዮጵያ ጋራ ቀጠሮ አለኝ። ከሱ ጋርም እንግዲህ እንደምንም ብዬ በዛ ቦታ ላይ ተገኝቼ ከሱ ጋር ለመወያየት እሞክራለሁ። ማን እንደሆነ አልነግራችሁም። በሚቀጥለው ስለ ውይይቱ ሳትረዳ ታውቁታላችሁ ብዬ ገምታለሁ።
አንድ አድማጫችን እንግዲህ ያው መስመር ላይ ያሉ ጥያቄ አለኝ ለአህመድ ብሎኛል። እስቲ እናድምጥና ደግሞ ወደ አንተ እንመጣለን።
ጤና ይስጥልኝ አቶ አህመድ አሊ።
ጤና ይስጥልኝ። ቀጥል ጥያቄ ነው እንግዲህ
ያው። ጤና ይስጥልኝ አቶ አህመድ አሊ። ማርሶ ነኝ እንግዲህ ከሬዲዮ ባልደረባ
ጥያቄ የሚፈልገው እስቲ እንሂድ ወደ ጥያቄ።
በዚህ በቆየበት በአጭር ጊዜ ውስጥ ከለውጡ አራማጆች እና አሁን በአሁን ሰዓት በስልጣን ላይ ካሉ እንትኖች ጋር የመገናኘት አጋጣሚ አግኝተህ ነበር? ካገኘህስ ምን ስትወያያለህ? ይህች እናት አጭር ጥያቄ ነው።
እንግዲህ እስኪ ጥያቄውን አጠቃላይ ተሰምቶ ከሆነ ለአድማጮቻችን መልስ ብታረግ
እስቲ ግግ ባርከፈኝ።
ምናልባት እንግዲህ ኢትዮጵያ ውስጥ የለውጥ አራማጅ ኃይሎች አሉ። በተለይ ደግሞ አሁን ሁላችን ምንለው ቲም ለማና ቲም ገዱ ነውና እነሱ ጋር የመገናኘት እድል ገጥሞ ነበር ወይ የሚል ጥያቄ ነው ከመርሶ የቀረበው። እንግዲህ
ከተገናኘስ ምን አይነት ውይይት አደረጋችሁ የሚል ጥያቄ ነው ሲሆን
ትክክል ነው።
ባጭሩ ከቲም ለማም ሆነ ሌሎቹ ጋር ለመገናኘት ሙከራ ያደረግኩት የለም። ሌሎቹን እና የግል ቤተሰቦቼን ሳሳድድ ጊዜ አላገኘሁም። ግን ምናልባት በዚህ በዛሬው እና በነገው አዳዲስ ዴቨሎፕመንቶች ሊኖሩ ይችላሉ። እስካሁን ግን ከቲም ለማም ሆነ ከገዱ ጋራ ምንም አይነት ግንኙነት አላደረግንም።
በጣም ጥሩ። እንግዲህ ከሌላው ኑጣና ወደ እንግዲህ ማህበራዊ ህይወት ውስጥ እንመልስህና ያው ባሳለፍነው ሳምንት በተወሰነ መልኩ አዲስ አበባን ያለውን ኡነታዎች ልታስጎበኘን ሞክራልና በቀባላ ባሳለፍነው አንድ ሳምንት ውስጥ ደግሞ ያያያቸው ያስተዋልካቸው ነገሮች ካሉ ምናልባት እነሱን ጨምረን አድማጮቻችን መረጃም ሐሳብም ይሆናልና ምናልባት እሱን ደግሞ ለአድማጮቻችን ልታደርስልን አዲስ አበባችንስ እንዴት ነች? ከአዲስ አበባ ለመውጣት መሆን ነበር ወይ ነው ወይስ እስካሁን አዲስ አበባ ላይ ቆየው የሚለው ነው። ዘውዱም ሌላ ጭማሪ ጥያቄ አለ እሱና ክልና ደግሞ እስቲ ሐሳብን ቀበል።
አው እንግዲህ ከለውጡ በኋላ ኢትዮጵያ ውስጥ ሰፊ የመረጃ ምንጮች አሉ። እትመኞች አዳዲስ ጋዜጣዎች ነባር ጋዜጣዎችም ወደ ስራ የተመለሱበት ሂደት አለና እንደው ኢትዮጵያ ውስጥ ካለው ከታዘብከው ተነባቢ የሆኑ መረጃ የሚሰጡ ጋዜጣም ሆነ መጽሔቶች ካሉና ህዝቡ የትኛው ላይ ትኩረት እንደሚያደርግ ይሄንን ማጠቃለ በመለሰለ
እንግዲህ እንደተመውት ከሆነ እስካሁን ድረስ እንዳየው ከሆነ የነተመስገንንና የእስክንድርን ፍትህንና ኢትዮጵስ ነው መሰለኝ እነሱን ብዙ ሰው ይመለከታቸዋል ብዬ ነው የምገምተው። ዲፕሊ አልገባሁበትም። ሌላው የአዲስ አበባን ሁኔታ ያየህን ካየህና አዲስ አበባ ኢትዮጵያን ትወክላለች የምትል ምንም አይነት ስታቲስቲካል እንትን አላደረኩም። ብቻ በተአምር የሚኖርባት ሀገር ኢትዮጵያ ነች ብዬ ነው የምገምተው። በተለይ ውጭ ቆይቶ ለሚመጣ ሰው ብዙ ነገሮች ብዙ እጅግ በጣም ብዙ ነገሮች እንዴት ነው ግራ ያጋባሉ። ለምሳሌ ባለፈው ብየዋለሁ የመኪና ነዳጁ ጉዳይ እጅግ በጣም የሚያስገርም ነው። ሰው አለመተላለቁ ራሱ ይገርመኛል። ግን የሚያስደስተው ሰው ከሳስቦ ነው የሚነዳው። ያው የራሱን ብቻ ሳይሆን የሚነዳው ለሌላውም የሚነዳ ይመስላል። ምክንያቱም አንዱ ሳሳት እየተቀስበ ይጠብቃል። ቀይ መብራት በተፈተረ በመሽታለ የቀይ መብራት ጥያቄ በቦታውም የለም። ፍሬቻ ለምን መኪና ውስጥ እንዳለም የሚያቋይ መስለኝም እንዳልኩት ክላክስ ማድረግ መኪና ነዳ መሆኑን ለማረጋገጥ ወይም ደግሞ መኪና ያለ መሆኑን ለማረጋገጥ የሚደረግ ይመስላል። ባንዴ ሁሉም ክላክስ ሲነዳ ሲመጣ ሲማኖስ ሲነፋ እኔ ከንግጋት የተነሳ እንግዲህ መኪናው ውስጥ ያለውበት መኪና ጥየት ቦታ ድረስ ያስጨንቀኛል። ብቻ ነገሮች አሉ በቀላሉ ሊታረሙ የሚችሉ ዝም ብለው ግን በግዴለሽነት የሚደረጉ እውቀትም ትምህርትም ሀብትም የማይፈልጉ ብዙ ቀላል ነገሮች አሉ ከአደጋ ሊቀንሱ የሚችሉ። ግን ይሄንን ለማድረግ ምን አይነት የህዝቡን የማስተማር ሁኔታ ወይም ደግሞ ኢንፎርሜሽን ማስተላለፉን ሁኔታ እንዴት እንደሚሆን መንግስት አላውቅም። ዜብራ ክሮስ ተውት። ለምን እንደተደረገም ህዝቡ እያወቀ ያውቃል ብዬ ነው የምገምተው። ግን ግድ የለውም። በጣም የሚያስገርሙ ነገሮች አይቻለሁ። ሊታረሙ የሚችሉ ናቸው። ግን በእኔ ግምት አይ ቲንክ እንዳየሁት ከሆነ ኢትዮጵያን እግዚአብሔር የሚረሳት የሚጥላት አይመስለኝም። በጣም የሚኖርባት ሀገር ነች። እኔ ያየሁት ለጊዜው ይሄን ነው። እዛ ትመጣ ረጋ ብዬ አስቤበት እነግራቸዋለሁ። ሌላ አዲስ አበባ ወጣ ብዬ ላሊበላን እና ጎንደርን እንደውም ሰዎች ጎንደር ሄደት እንድትጎበኝ ብለው የከንቲባውን ሁሉ ስልክ የሰጡ ነበሩ። ስማቸውን አልቻልኩም። ሌላም ላሊበላን ሄጄ ፎቶ ለማንሳት አስቤ ነበር። እሱም አልቻካልኝም። ቤተሰብም ሳሳድግ እዚሁ ነው ጊዜን የጨረስኩት። በመጨረሻ በትናንት እለት በስንት መከራ ኩሪፍቱ ነው የሚሉት መሰለኝ ደብረ ዘይት አንድ ሪዞርት አለ እዛ ሄጄ ነበር ከቤተሰቤ ጋራ። በጣም በጣም ደስ የሚል ነገር ደግሞ አለ። በጣም ያስደስት የደብረን ወደ ደብረ ዘይት መንገድ ስትሄዱ የመንገዱ አሰራር ከመንገዱ ዳርና ዳር ያለው የመንገዱ ምልክቱ ወዘተ ወዘተ ብታዩት እኛ በሰመር ወደ አውሮፓ አውሮፓ ስንዘዋወር የምናየው አይነት ነው የሚሆን የሚመስለው። እጅግ በጣም ያኮራል፣ ያስደስታል። አዲስ አበባ ግን የመኪና አነዳድ እኔ እንጃ ከአውሮፓና ከአሜሪካ መጥቶ አዲስ አበባ መኪና የሚነዳ እንደኔ ያበደ መሆን አለበት ባይ ነኝ። ሌሎቹን እንግዲህ ስመጣ በሰፊው ብንወያይበት እመርጣለሁ። አሁን ለጊዜው ፀሐዩ ራሱ ሊገለኝ ነው መንገድ ላይ። ያው የረሳሁት ፀሐዩ ቀልድ የሚያቃ አይደለም። ፀሐዩ ቀልድ አታውቅም፣ ድብን አድርጋ ነው የምትመጣው። እኔ ስመጣ አይ ቲንክ ብታችሁ ላትለዩ ይችላላችሁ፣ ቤቴን ብቻ ታያችሁ ፀሐዩ ቀለሜን ቀይሮታል። ይኸው ነው ያሉ
እንግዲህ ምናልባት የመጨረሻም ማረግ የምፈልገው እንግዲህ እዚህ ጀም በኢትዮጵያ ድምጽ ሬዲዮ ተጀምሮ የነበረው የአንድ ዶላር ፕሮጀክትን እዚሁ ቻፕ
አይሰማኝም፣ በደንብ አይሰማኝም።
ያንን ስናነሳ ኢትዮጵያ ውስጥ
በደንብ አይሰማኝም
ስታቲስቲክስ ብዙ ኢትዮጵያውያኖች ኢትዮጵያ ሆነው የአንድ ዶላር ፕሮጀክትን ይደግፋሉና ያንን ሁኔታ ከተለያዩ ሰዎች ጋር የመወያየትና ሐሳቡን የማንሳት እድል ገጥሞ ከነበረ ማህበረሰቡ ስሜትና የድጋፍ ሁኔታ እንዴት ነው ነው ዳርማቶችን ብታደርስልኝ ነው። የመጨረሻ ጥያቄም ካለ ዘውዱ አክልበትና እንግዲህ አመድንም በፀሐይ ጠግሮ በኋላ እንዳንረሳው እንግዲህ
ጥያቄ ከመጣበት ሲመጣ ፕሮግራሞቹን ቀድመን ግባቶችን ልንጨርስበት ነው። ሲመጣ ሳምንት እርግጠኛ ነኝ ስቱዲዮአችን ይገኛል። ይበልጥ የታዘበውን ያየውንና መቅረጫዎቹ ያስቀራቸውን ነገሮች በሙሉ ያው ጋናል አልፋለ። እስከዛው ግን አህመድ መልካም እድል ላለው በኔ በኩል።
ኦኬ እንግዲህ እስቲ ምናልባት የኔ መጨረሻ ጥያቄ የምትለው ማሳብ ካለ ጨምርልና እንግዲህ ንሳና በታ አህመድ።
ኦኬ በጣም ጥሩ። የአንድ ዶላሩን ጥያቄ በተመለከተ አይ ቲንክ ነገሩን በሬዲዮኑ ኢትዮጵያዊው ይደግፋል፣ ምክንያቱም ለጠቃሚ ነው እጅግ በጣም ጠቃሚ ነውና ያንንም ብለን ነው እኛ በሬዲዮ ህዝቡን ባለፈው ጊዜ ስብሰባ የጠራ ነው። ያ ስብሰባ እንግዲህ ጊዜያዊ ኮሚቴ ያው ሁላችሁም እንደምታውቁት አቋቁመናል። በዚህ ጊዜያዊ ኮሚቴ የተመረጡት 6 ሰዎች ቋሚውን ኮሚቴ እንዲመርጡ ባልነው መሰረት እኔም ስመለስ ይሄንን ስብሰባ በአጠቃላይ አድርገን ይሄንን ቻፕተር መስርተን ኢትዮጵያ በሰፊው በዚህ ጉዳይ ላይ እንዲሳተፍበት ለማድረግ እንሞክራለን። ተስፋም አደርገው በሚቀጥሉት ሳምንታት እኔ ስምጣ ይሄን ነገር በሰፊው ተወያይተንበት ኢትዮጵያዊው ከኛ የሚጠብቀው ትንሹ ነገር ይሄ ነው። በጣም እጅግ በጣም ትንሹ ነገርና ሀገራችንና ወገኖቻችንን ለመታደግ የምንችለውን ለማድረግ እንዲረዳን ዘንድ እኛም በበኩላችን ቻፕተሩን አጠናክረን ከሪአክቲቭ ወደ ፕሮአክቲቭ የምንገባ እንድንሆንና ይሄንን በጋራ ላይ እንደምናውለው ባለሙሉ ተስፋ ነኝ። በተረፈ እንግዲህ በሰላም ያገናኘን፣ ስመጣ በሰፊው እንወያያለን። ብዙ ነገሮች አሉ፣ እዛው ስመጣ እንወያይባቸዋለን። ከዛው ሰላም ነው።
እጅግ እጅግ በጣም አድርገን ነው የምናመሰግነው። እንግዲህ ባልደረባችን አህመድ እንግዲህ መተህ ደግሞ ለአድማጮቻችን ያለህን ኤክስፒሪየንስ የረጅም ጊዜ ቆይታና የማህበረሰቡን ቅባሉ በሰፊው የምናይበት ሁኔታ ይኖራል። ለዛሬው እጅግ በጣም አድርገን ነው የምናመሰግነው። በሚቀጥለው ሳምንት በአካል እግዚአብሔር በሰላም ያገናኘን መልእክታችን ነው። አድማጮቻችን ወደ እናንተ ተመልሰናል። እንግዲህ ፕሮግራማችን የሚቀጥል ነው የሚሆነው። እስከ ፍጻሜ ድረስ አብራችሁን ቆዩ መልእክታችን ነው። ይቺ ሙዚቃ አድምጠን ደግሞ ትም አዳምጠን ወደ እናንተ ተመልሰን እንመጣለን። አብራችሁን ቆዩ።
Yeah. አስደሳች ዜና ለሙዚቃ አፍቃሪዎች። ዝነኛው ኢትዮጵያዊ የጃዝ ሙዚቃ አቀንቃኝ አርቲስት ሙላቱ አስታጥቄ በማርች 10 2019 ዓ.ም ምርጥ ስራዎቹን በሰላም ፌስቲቫል ስቶክሆልም 2019 ላይ ይዞላችሁ ይቀርባል። ቀን ቅዳሜ ማርች 10 2019 ቦታ ኮንሰርቲስ የስቶክሆልም ቱን አልባና ኦቶሪየት ሰዓት 19 ሰዓት ከ30 ጀምሮ። ቲኬቶችን ለማግኘት በድረገጽ www.concerthuset.se በመግባት ያገኛሉ። በይበልጥ ለመረዳት www.salam.se ይጎብኙ። አዘጋጅ ሰላም። ኢትዮጵያዊ የጃዝ ሙዚቃ አቀንቃኝ አርቲስት ሙላቱ አስታጥቄ በማርች 10 2019 ዓ.ም ምርጥ ስራዎቹን በሰላም ፌስቲቫል ስቶክሆልም 2019 ላይ ይዞላችሁ ይቀርባል። ቀን ቅዳሜ ማርች 10 2019 ቦታ ኮንሰርቲስ የስቶክሆልም ቱን አልባና ኦቶሪየት ሰዓት 19 ሰዓት ከ30 ጀምሮ። ቲኬቶችን ለማግኘት በድረገጽ www.concerthuset.se በመግባት ያገኛሉ። ይበልጥ ለመረዳት www.salam.se ይጎብኙ። አዘጋጅ ሰላም።
እንግዲህ አድማጮቻችን እንዲህ ያለን የተለያዩ ፕሮግራሞችን ወደ እናንተ ስናደርስ ቆይተናል። አሁን ደግሞ ማጠቃለያ አንድ ፕሮግራም አለችንና በሱዚ ዙሪያ ከባልደረባይ ከመብራቱ ጋር አጠር ያለ ውይይት እናደርጋለን። ትላንትና እንደምታውቁት በኢትዮጵያ በሚሊኒየም አዳራሽ 9ኛውን የኢሳት ቀን በዓል በርካታ ሰዎች በተገኙበት ተከብሯልና እንደውም ከተጠበቀው በላይ ነው ህዝብ ለኢሳት ያለውን ክብርና ድጋፍ ሲገልጽ የነበረውና በርካታ ሰዎች ታዋቂ ሰዎች ተገኝተዋል፣ የፖለቲካ ሰዎችም ተገኝተዋል። እንዲሁም ደግሞ የአውሮፓ ህብረት አባል የሆነችው ወይዘሮ አና ጎሜዝም ተገኝተዋልና ኢትዮጵያን ደስታቸውን ሲገልጹላት እንደነበረና እንደሚወዷትም በዛ መድረክ ላይ ሲናገሩ ነበር። እና ኢሳት ያደረገው አስተዋጽኦ ከኢትዮጵያ ውስጥ ካሉም ውጪም ካሉ ሚዲያዎችም ግንባር ቀደም መሆኑ፣ ምክንያቱም ብዙ ጋዜጠኞች በዛ ውስጥ እንደመሳተፋቸው ምክንያት በርካታ ዛቻዎች የደረሰባቸው ቤተሰቦቻቸው ላይ አገር ቤት ጥቃት የደረሰባቸው ያን ሁሉ ተቋቁመው ዛሬ ኢትዮጵያ ውስጥ ይሄ የምናየው ብርሃን እንዲመጣ ከፍተኛ አስተዋጽኦ ያደረጉ ጋዜጠኞችን ውለታ የማይረሳ ህዝብ እንዳለን ያየንበት ፕሮግራም ነው። በፕሮግራማችን ላይ ደግሞ በርካታ ሰዎች የኢሳትን ድጋፍ እንደሚያደርጉ እንዲሁም ደግሞ በርካታ ሰዎች ኢሳትን ያደምጡ እንደነበርና ትክክለኛ መረጃ ከኢሳት እንደሚገኝ ብዙ ነገሮችን ያሳዩበት አጋጣሚ አለ። ኢሳት መረጃዎችን በቀጥታ ትኩስ መረጃዎችን በየትኛው ሚዲያ ያልተገለጹ መረጃዎችን ከተለያዩ አቅጣጫዎች ዑነታ ካዘሉ ሪፖርተሮቻቸው ኢትዮጵያም ካሉ ከተለያዩ ዓለማትም ካሉት ትክክለኛውን መረጃ ወደ ህዝብ ሲያቀርብ የነበረ ሚዲያ ከመሆኑ አንፃር ይህ ክብር ይገባዋል የሚል እምነት አለን። ምክንያቱም ኢትዮጵያ ውስጥ የሚደረጉ አፈናዎች፣ ግፎች፣ ግድያዎችን ከብሔር ብሔር ሳይለይ ሁሉንም በአንድ ጥላ ስር የሁሉንም አመለካከት በማቅረብ በርካታ ዛቻዎች ከነበሩ የፖለቲካ አመራሮች እንደሚደርስባቸው እንዲሁም በድፍረት ወደዛ በመደወልም አንዳንድ ጥያቄዎችን ሲጠይቁ ስልካ ጆሮአቸው ላይ የተዘጋባቸው ብዙ መከራ ያዩም ሰዎች አሉ በቤተሰቦቻቸው ምክንያትና ይሄን ሁሉ ተቋቁሞ ዛሬ ለኛ የከፈሉት ለኢትዮጵያውያን የከፈሉት መስዋዕትነት ይሄ ነው የማይበል ነው። በዚህ መሰረት ትላንትና ከ25000 ህዝብ በላይ የሚሊኒየም አዳራሽ ተገኝቶ ዝግጅቱን ሲከታተል ነበርና ለኢሳት ያለውን አክብሮትም ሲገልጽ ነበር። በዚህ ተጓዳኝነት ከዚህ በፊት ኢሳት በሚሰራቸው ፕሮግራሞች ዙሪያ በርካታ ሰዎች በሶሻል ሚዲያ ላይ ቅስቀሳ ሲያደርጉም ተመልክተናል። አሉታይም አውንታይም ቅስቀሳዎችን አይተናል። ምክንያቱም ኢሳት ልክ የሌላ አካል ጠላት ተደርጎ ሲፈረጅ አይተናል። ጠላትነቱ ምን ላይ እንደሆነ ግልጽ ባይሆንም ምክንያቱም ኢሳት የትኛውንም ብሔር ሳይለይ ለየትኛውም ብሔር ቀድሞ በሪፖርተራቸው አማካኝነት ስልክ እየደወሉ ያለውን ችግር ከየአካባቢው ሲጠይቁና በቴሌቪዥን መስመራቸውም በድምጽ ሲያቀርቡ በሬዲዮም መስመራቸው ላይ በቀጥታ ሲያቀርቡ እንደነበረ የምናቀው ነው። ምክንያቱም በተለያየ ፕሮግራሞች ላይ በድጋሚ ሲቀርቡም ታዝበናል። እንዳሁኑ እንዳሸን ሚዲያ በየሶሻል ሚዲያዎች ላይ ሚዲያዎች ባልበዙበት ታይም ኢሳት ብቻ በሚደመጥበት ታይም ላይ ኢሳት ከ30 ላላነሱ ጊዜያት ካየር እንዲወርድ ተደርጓል። ያንንም ታግሎ ነው ኢሳት ዛሬ የደረሰበት ደረጃ ላይ ደረሰውና እንደሚታወቀው ጠቅላይ ሚኒስትራችንም ለኢሳት ያላቸውን አክብሮት ከዚህ በፊት በተደጋጋሚ ሲገልጹ ነበር። ያ ማለት ምንድነው? ኢሳት ከህዝብ ብቻ ተደግፎ ያለምንም ገቢ ያለምንም ደሞዝ የሚሰሩ ጋዜጠኞችም እንዳሉና እውነተኛ ጋዜጠኞችም ስለ እውነት የቆሙ ጋዜጠኞችንም በዛው ውስጥ ተጠቃሎ ስለታየ ነውና በርካታ ሰዎች የኢሳትን ድጋፍ ኢሳትን እንደሚደግፉ ሁሉ ተቃዋሚዎችም አይጠፉም። የግን ተቃውሞ እውነት ከኢትዮጵያ ከመሐሳብ አንጻር ነው፣ ኢትዮጵያን ከሚወዱ ሰዎች አንጻር ነው ማለት ሲታይ ብዙዎቹ በኢትዮጵያ አንድነት ዙሪያ የማያምኑ የበሆነ ክልል ወይም ደግሞ በሆነ አጥር ታጥረው ያጥር ወይ የክልል አስተሳሰብ ያላቸው ሰዎች ለኢትዮጵያን አንድነት የሚያቀነቅኑ ሚዲያዎችን በጥላትነት እንደሚፈርጁ የታወቀ ነውና ኢሳት የኢትዮጵያን ነው የብሔር አካል አይደለም ለማንኛውንም ብሔር የሚያጠቃልል ሙሉ ኢትዮጵያን የሚወክል سلهونم بزو بركات تاسكوش إساتن يهدم تعلو إساتن يدق فعلو أنا هنا
من البات زولو أنت أيها ويتا جقبت عم تروي يتانا سوشيال ميديا وش لا يعلو عالون تايم عالون تايم قد ستاو تشالا تشو أستايتو تشنور عالو هي يحساب لنانا يحساب ناس عنات باللبت مدرك بتالي سوشيال ميديا دمو سانسور ما يدرك يميديا مدرك كمون وانسار سووش باللا تشو يقن الزابي لكيت متن አሳሚ ሰጥበት መድረክ ሊሆን ይችላል ኃላፊነት በጎደለው መልኩም አሳሚ ሰጥበት ሚዲያ ቦታም እንደሆነ እናቀበት ሂደት ነው ግን እኔ ትኩረት ማድረግ የምፈልገው ትላንትና የነበረው ፕሮግራም ላይና ማህበረሰቡ ኢትዮጵያዊ በተለይ ምሄ ዝግጅት የመጀመሪያ መዳረሻ አድርጎ የተነሳው አዲስ አበባና አዲስ አበባ ዙሪያ ብቻ ነው በኢትዮጵያ ገና የሚደረጉ በተለያዩ ከተሞች የሚደረጉ ዝግጅቶች መስጋና ዝግጅቶች አሉ የሚቀጥሉ ናቸውና እንደ አዲስ አበባ ወስደ ስታዩ ዝግጅቱን ይሄ ህዝብ ኢሳትን በተግባር አመስግኖታል እንድለገደዳለው ከጧት ጀምሮ ከነበረው የአጭር ጊዜ ቅስቀሳና ሁኔታ አንጻር ስታዩ ውጤታማነቱ ትንሽ እንትሚላል ግን ያው አሳባን ለመሰለኝ ልታቋርጥ
እንግዲህ ይሄን ነገር ስትናገር አንድ ነገር ትዛል የ97 ምርጫን አስተዋወሰኝ 97 ምርጫ ታስተዋወሰ እንደሆነ በርካታ ሰዎች ወረፋ ይዘው ተላይዘው ምን ይዘው ወረፋ እና ሶሻል ሚዲያዎች ላይ ተለቆ ያየውን በፎቶም በቪዲዮ ለበብለ ከሆነ ሚሊኒየም አዳራሽ ለመግባት የተሰለፈው ህዝብ ወረፋ ያዘው ህዝብ ስታይ ምን ያህል ለይሳት ፍቅር እንዳለው ህዝብ ምን ያህል የመረጃ ጥማት ኖሮት ጥማቱን ያረካ ጣቢያ እንደሆነ ሚዲያ እንደሆነ በተግባር የገለጹበት ነው
በጣም ደስ ይላል አስተውለከዋል ትልቅ ነገር ነው እና እንዳልኩ ነው እኔም ከአጭር ጊዜ ቅስቀሳ ከመሆኑ አንፃር አንደኛ እውነት መናገር ጥሩ ነው ማህበረሰቡም በአዲስ አበባ ያለው ማህበረሰብ በተለያየ ጥሪ የተሰላቸበት ሁኔታም ነው የምታየው ነው ከለውጡ ጀምሮ በተለያየ አጋጣሚዎች ሚሊኒየም አዳራሽ እንዲሰበሰብ ቅስቀሳ ይደረጋልና ያው ማህበረሰቡ ይሄ ነገር ሲደጋገም ገባ የእንትን ይሆንና ቫልዩ ያነስ ይመጣና እዛ ሲሆን እንደው አለ ግን ማህበረሰቡ ምን ያክል ትክክለኛ ስሜት እንዳለው ምን ያክል ወነተኛ መረጃዎችን ከየት ያገኝ እንደነበረ በተግባር ያስመሰከረበት ነው ሁለተኛ ይታይ ይሄ እንዲሆን ያረጋው በድሜ ክልል ስታዩ አብዛኛው የተገኘው ማህበረሰብ ከወጣቱም በተጨማሪ በእንደዚህ አይነት ትዕይንቶች ላይ በብዛት ማታያቸው የእምነት አባቶች ትልልቅ ሰዎች ያን ያክል ሰዓት ቆመው ለፕሮግራምስ ከመያልቀደስ በትግስት በድጋፍ ከልባቸው ሲያረጉ የነበረው ድጋፍና የምስጋና ሂደት እነተም የህዝብ ውለታ ማይረሳ እንደሆነ እንድረዳ አረጋኛል ለኢሳትም ይመስለኛል ለሚቀጥለው ጉዞ ትልቅ ሰንቀ ነው ኢሳት ሲነሳ የካፒታል ወይም የገንዘብ ትርፍን ማግኘት ሳይሆን ኢትዮጵያ ውስጥ ለእለናና የነጻነት እንዲጎለብት የሰዎች በሐሳባቸው በነጻ የመግለጽ ተፈጥሯዊ መብታቸውን ኤክሰርሳይዝ ማድረግ የሚችሉበት የሚዲያ ነጻነት እንዲፈጠር ኢትዮጵያ ውስጥ ለዲሞክራሲ ይታገል የነበረውና ትልቁ ክፍያው ይሄ ነው ሰዎች በነጻነት እነሱን ደግሞ መመስገን የሚችሉበት መንገድና ይሄ ህዝብ ከጎኑ እንደሚቆም ትልቁ ጥንቻውም ሊሆን እንደሚችል ምስክርነቱን ያሳየበት ሂደት ነው የነበረው በቦታው ላይ እንግዲህ እንዳየው የተከበሩ አንተም ብለኳል የተከበሩ አና ጎሜዝም ነበሩ ለሳቸው የፈጠረው ስሜት በእንግዲህ በቀጥታ የተከታተለ ሰው ያየው ነው የሚሆነው ለሳቸው ሲሰጠው ክብር አለ እና በበገናው ነበሩ እና ሲሳያገና ነበሩ በተለይ ሲሳያገና ህዝቡ የሰጠው ሪስፖንስ እጅግ በጣም ደስ የሚል ነው እንግዲህ ዘርን ጎሳንና የተወሰኑ አካላቶችን መሰረት አድርጎ ይሰራ እንዳል ነበር የመረጃ ምንጮቻችን ምስክር ይሆናሉ በሚለው በተወሰነ መልኩ መሳይ የሄደበትና ምስጋና ለማቅረብ የሞከረበት በአራቱ ማቅጣጫ በተበበ እንግዲህ የቀደመው ስርዓት በፈጠራቸው ክልሎች ሙሉ በሙሉ ኢሳት የመረጃ ምንጮች የነበሩት ተንታግ መረጃ አቀባይና ፕሮፌሽናል ሰዎች የነበሩበት መሆኑንም ማየት የምትችለው ነውና ከኋላ ይሄ ቢሃይንድ ዘ ሲን ምንለው ከቀረጻ ጀርባ ያሉ ትልልቅ አቀሞች ኢሳት ይዞ እየመጣ እንደሆነና ለማህበረሰቡ በተለይ ኢትዮጵያ ውስጥ በቀጣይነት ነጻ ሚዲያንና መረጃ ባላንስ የሆነ ወይም ሚዛናዊ የሆነ መረጃን ከማቅረብ አንፃር ተመጣጣኝና ተገዳዳሪ የሚሆን ነጻ ሚዲያን ከመመስረትና ከማስከተል አንፃር በተለይ ደግሞ ኢትዮጵያ አንድነትን አስጠብቆ ማህበረሰቡን በኢትዮጵያ አንድነት ልቀት ውስጥ ከመከፋፈል ይልቅ አንድነትን ጠብቆ እንዲሄድ ሚዛናዊ የሆኑ መረጃዎችን የሚያቀርቡለት ሚዲያዎች መስፋፋት አበይት እንትን ነው ትልቅ ጉዳይ ነው ይሄን ጉዳይ ሲነሳ ደግሞ ኢሳትን ተተህ መሆን አት መሆን አይችልምና ህዝቡም ያሳየው አቅም ትልቅ ነው ኢሳትን በቀጣይነት ይሄንን ይዞ እንዲጓዝ አቅም ይሆናል በቀጣይነት ደግሞ ክፍለ ሀገር ላይ መነጋቸው ጉዳዮችን በጉጉት እንድናይ ሆኗል በጊዜውም ሂደት ላይ እንግዲህ በተወሰነ መልኩ እኔ ኤክስፔንዶም ጠብቄ ነበር ወይ ተወሰደ ቴሌቶን ስራ ይሰራል የገቢ ፕሮግራም ይኖራል ብዬ ነበር በለሆሳስ ማለት ይቻላል ከዛ ካልሆነ በስተቀር በግልጽ የገቢ ፕሮግራም አልተሰራም ምናልባት ኬኬ ኩባንያ የተወሰነ 5.6 ሚሊዮን ብር አካባቢ ለግሷል በተለያዩ ዓለማት ደግሞ ከዚህ በፊት የደርባጥንት ሆነው ፋይናንሱ ሲደግፉ የነበሩት የድጋፍ ማህበራቶች በተለያየ ዓለም ውስጥ ያሉ ዲያስፖራዎች በተለይ አሁን ስዊድን ስታስበው ኢሳትን ስታስብ በጣም ብዙ ደጋፊና አቅም እንዳለው ነው መናቀውና እሱ እነሱ ሀገራቶች ተደማምረው የሰጡት ከአንድ ሚሊዮን ወደ 1 ሚሊዮን ብር የሚጠጋ ድጋፍ አለ
አው ከዛም ባሻገር ደግሞ የኢትዮጵያ አየር መንገድ የማስተዋወቂያ ስራዎችን አብሮ ለማካሄድ ከኢሳት ጋር ውል መፈራረሙንም በዜና ወጃችን ላይ ሰምተናል እና ኢሳት ይሄን ሁሉ አስተዋጽኦ አድርጓል ኢሳት ደግሞ እዚህ መድረስ በሙያ ቻዋስቷቱ ያደረጉ ጋዜጠኞችም አሉ ነገሊላ ሰፋ መታሰቢያ ቀጻላ መሳይ መኮንን ሲሳይ አገና ወንድማገኝ ጋሹ ፋሲል የኔዓለም እንዲሁም አበበ ገላውና የተለያዩ ሰዎች በርካታ ጋዜጠኞች በዚህ ውስጥ የተካተቱአሉና ብዙም ሌሎች ያልጠሯቸው ጋዜጠኞች አሉ ኢሳት እዚህ እንዲደርስ ከፍተኛ አስተዋጽኦ ያደረጉ ጋዜጠኞች ናቸውና ህዝቡም ያን ሁለታ በእውነት መልሶላቸዋል ብዬ ነው ማስበው ጥሩ ክብር አለው ህዝቡ ኢትዮጵያ ውስጥ ጋዜጠኛ ተከብሮ ስናይ ለመጀመሪያ ጊዜ ነው ለጋዜጠኞች ምን ያህል ክብር ሲሰጥ ያየነው ምክንያቱም ጋዜጠና ጋዜጠኝነት ስራ መስዋዕትነትን የሚጠይቅ ነው ምክንያቱም ሙሉ ማህበረሰቡ ላታስደስት ትችላለ ወንጀል የሰራውን በወንጀሉ ታጋለጣለ ጥሩ የሰራውን በጥሩ ታነሳዋለና ወንጀል የሰራው ይሄን ጋር ወንጀሉን ያጋለጠው ጋዜጠኛ ላይ ወደው ይችላል ሌላም ጥቃት ሊያደርስበትም ይችላል እነዚህን ሁሉ ታሳቢ ያደረገን የህዝብ መስዋዕትነት የሚጠይቅ መሆኑ ነውና ላደረጉት አስተዋጽኦ እጅግ እኛም በኢትዮጵያ ሬዲዮ ስም በጣም እናመሰግናለን
እሱ ስታነሳ ግን እኔ ምንድነው የኋላው ከሌለ የለም የፊቱ የሚባል ነገር አለና እነሲሳይ እነመሳይ እነገሊላም እነመቲም ወደፊት መጥተው ይሄ ሚዲያ ተቋቁሞ ያላቸውን ሐሳብ ያለውን መረጃ አውጥተው ለማህበረሰቡ ለኢትዮጵያ ህዝብ እንዲደርሰው በማድረግ በተለይ ለውጥ እንዲመጣ ችቦ ከመቀበል አንፃር ብዙ ስራ እንዲሰሩ መሰረቱን የጣሉ ሰዎችን የግድ ማንሳት ማመስገን ያስፈልጋል የኋላው ከሌለ የለም የፊቱ እንዲባል
አግሩም የእንተን ያለውን ምን ረሷ አይደል
መስራችም ነው መመስገን አለበት
አዎ እዚህ ሲዲን መጥቶ ያሳየን ዶክመንተሪ ነበር ዶክመንተሪ ላይ እንዴት እዛው ያደሩ ከጋዜጠኞች ጋር እንዴት ሲሰሩ እንደነበረ በእውነት እጅግ ወደፊት መቼም ኢትዮጵያ ውስጥ ይሄንን ዶክመንተሪ ለማህበረሰቡ ሞር ያሳዩታል ብዬ ገምታለሁ ከሱም በተጀርባ አንድ ነገር አስተዋስከኝ የኢሳት እዚህ መድረስ ሲዩሪን ውስጥም ያሉ የኢሳት ባለረቦች አሉ ከፍተኛ ጥረት ያደረጉ ከራሳቸው ኑሮ ባሻገርም ኢሳት እዚህ ደረጃ እንዲደርስ ሰዎችን በማስተባበር ሌሎች ስራ እንዲሰሩ በመቀስቀስ በጣም ጥሩ ስራ የሰሩ ሰዎች አሉ እነሱም ያው ከኢሳት ጋር አብረው የሚጠቀሱ ናቸውና በመላው ዓለም ያሉ የኢሳት አባልና ደጋፊዎችን እጅግ በኢትዮጵያ ሬዲዮ ስም እጅግ በጣም እናመሰግናለን
ያው እናመሰግናለን ምናልባት እንግዲህ ከተሳካልን መስራቾቹንም በስቱዲዮዎችን ውስጥ ጋብዘን ነግሩ ምንም ስላለው ሁኔታ አሁን ስላላቸው ስሜት ይሄንን ሲያዩ ምን ተሰማቸው የሚለውንም ለማድመጥ ካድማጮቻችን ጋር እንግዲህ ወደፊት ምን ሰራበት ነው የሚሆነው ምናልባት ያለችን ሰዓት 5 ደቂቃ ነች እሷን ተጠቀምና ዘውዱ ይሄንን ሐሳብ ሳናነሳው ብናልፈው ላይምሮይም ሰላም አይሰጠኝም ባሳለፍነው ሳምንት እንግዲህ እንግዲህ ያጼ ኃይለ ሥላሴ ሐውልት በአፍሪካ ህብረት ደጃፍ ላይ እንዲቆም ሆኗል እውን ሆኗል አፍሪካ ህብረት እንዲመሰረት ትልቅ ስራ ይሰሩ ትልቅ ጉልበት ያወጡ ትልቅ አቅማቸውን የተጠቀሙ የነጻነት የአንድነታችን ተምሳሌት ናቸው አጼ ኃይለ ሥላሴና ምን ተሰማ እሷን አጭር ሐሳብ ለአድማጫችን አድርሰና ፕሮግራማችን በዛው ብትዘጋለን
ባጭሩ ስለ ኃይለ ሥላሴ ስናነሳ ኃይለ ሥላሴን የአፍሪካ አባት ብለው ይሄን ሲያሚ ሰጧቸው ኢትዮጵያኖች አይደሉም አፍሪካ የአፍሪካ መሪዎች ናቸው የአፍሪካ መሪዎች ለኢትዮጵያ ያላቸውን አመለካከት ከፍ ያደረጉበት ነው ኃይለ ሥላሴ በታላቅነት ሲነሱ ኃይለ ኢትዮጵያን አትመተነሳው እና ለዚህ አፍሪካ ህብረት መመስረትም ከፍተኛ ኃላፊነትን የተወጡ ሰው ኃይለ ስላሴ ናቸው። ንኩርማን ስራ አልሰራም ማለት አይደለም። ንኩርማን የሰራው ስራ አለ። ነገር ግን ንኩርማን የሰራው ስራ ደግሞ ከኃይለ ስላሴ በላይ አይደለም። እኛ የራሳችንን ሰው ማንገስ አቅቶን ሌሎች የኛን እያነገሱ ነው የኖሩት። ምክንያቱም ኢትዮጵያ ለአፍሪካ ህብረት ያደረገችውን አስተዋጽኦ ሌሎች በተለያዩ መጽሐፍቶቻቸው ገልጸዋል፣ በተለያዩ ዶክመንተሪዎቻቸው ተናግረዋል። እና ኢትዮጵያ ያላት አስተዋጽኦ ከፍተኛ ነው። ንጉስ ኃይለ ስላሴ ይሄንን ሐውልታቸው ባልቆመበት ታይም ፕሮፌሰር አሌክስ ፎርድ የሚባሉ በአንድ ወቅት ላይ በአዲስ ጉዳይ መጽሔት ላይ የተናገሩት ነገር አስታወስከኝና እኚህ ሰው ምንድነው ያሉት? ንኩርማን በሀገር ውስጥ እንደ ማንኛውም ሰው አፋኝ ነበር፣ እንደ ማንኛውም ደጋፊም ተቋሚም ነበረው። ኃይለ ስላሴም በነበራቸው ስልጣን የሚቃወማቸው የሚደግፋቸው ነገር ነበር። ነገር ግን ኃይለ ስላሴን ካላቸው የፖለቲካ ወይም ካላቸው የስልጣን ጋር ሳይሆን ከፍ ልናረጋቸው የምንችለው ለአፍሪካና ለሀገራችን በሰሩት ነገር ነው ልናነሳቸውና ልንመዝናቸው የሚገባው። ጥላቻችንን በዚህ መልኩ መግለጽ የለብንም። በራሳችን ሀገር ላይ የሌላ አገርን ዜጋ ሐውልት አቁመን ለሀገራችን የከፈለችውን መስዋዕትነት ዝቅ አድርገን መመልከት፣ ኃይለ ስላሴን ሐውልት በአፍሪካ ህብረት አዳራሽ ውስጥ አለማቅረብ ለራስ ክብር ካለመስጠት ይጀምራል እና የራስን ታሪክ ገሎ የሌላ ሀገርን ታሪክ ከፍ ማድረግ ለኛ ውድቀት ነው የሚል አስተያየት ሰጡትን አስታውሳለሁና ኃይለ ስላሴ የሚገባቸው ነው ያገኙት። እንደውም ዘግይቷል ባይነኝ። ከዚህ ቀደም ብሎ አንተ እንዳነበብከው በ1994 ዓመተ ምህረት የታተመ አዲስ ጉዳይ ላይ ዳንኤል ክብረት 2004 ዓመተ ምህረት ላይ ነው ዳንኤል ክብረት የሰጠው ለአዲስ ጉዳይ ጽሑፍ ነበርና አንተ ቀደም ሲል አንብበዋልና እዛ ላይ ዳንኤል ክብረት ህልሙ እንደነበረና የአፍሪካ 50ኛ ዓመት ሳይከበር በፊት የኃይለ ስላሴ ሐውልት በአፍሪካ ህብረት አዳራሽ ፍለፊት እንደሚቆም እርግጠኛ ነኝ ብሎ ነበር ጽሑፉን ያቆመውና ይሄን የሚያሳየው እንግዲህ ህልማችን በዶክተር አብይ ስልጣን ዘመን እውን ሆኗል። ኢትዮጵያ ከፍ ብላለች፣ ስሟም ልዕልናዋም እስከ ዘላለሙ ከፍ እንደሚል ማረጋገጫ ነው የሚል እምነት አለን። ሰፋ ያለ ውይይት በዚህ ዙሪያ ብናደርግ ደስ ይለኛል፣ ምክንያቱም የሰዓት ጊዜያችን
ታሪካዊ እንትኑንም እናይበት
በሰፊው የምንመለስበት ርዕስ ይሆናልና አድማጮቻችን እስካሁን ስታዳምጡን ስለሰጣችሁንም አስተያየት እጅግ በጣም እናመሰግናለን። በኢትዮጵያ ድምጽ ሬዲዮ በማስተዋወቁ እኔ ዘውዱ አብሬያችሁ ነበርኩኝ። ቴክኒኩን በመምራትና በጠራ ሁኔታ ወደ እናንተ ጆሮ እንዲደርስ የሚያደርገው የቴክኒሻናችን መብራቱ አብሮን ነበር። እስከ ዝግጅታችን ፍጻሜ ስለቆያችሁ እናመሰግናለን። መልካም ቆይታ። Come on, 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 come on